From the Conference Center at Temple
ጉባኤው አዳራሽ ቤተ መቅደስ አደባባይ ሶሌክ ከተማ ይህ የ181ኛው አመታዊ አጠቃላይ የኋለኛው ቀን ቅዱሳን ኢየሱስ ክርስቶስ ቤተክርስቲያን ጉባኤ ነው። ተናጋሪዎች ከአጠቃላይ ባለስልጣናት እና ሹሞች የተመረጡ ሲሆን የዚህ ክፍል ሙዚቃ በሞርሞን ታበርናክል ዘማሪዎች ይሆናል።
This broadcast is furnished as
ስርጭት የቀረበው እንደ ህዝብ አገልግሎት ቦኒቨል መገናኛ ሲሆን ካለ ፍቃድ ማባዛት መቅዳት ወይም ሌላ ፕሮግራም መጠቀም የተከለከለ ነው።
President Henry B. Eyring
የቤተ ክርስቲያኑ ተቀዳሚ መራራት አንደኛ ማካሪ ሆኖት ይህን ስብሰባ ይመራሉ።
Brothers and sisters,
ወንድሞችና እህቶች እንኳን ለዛሬ ጠዋት አራተኛው ክፍል የ181ኛው አመታዊ የኋለኛው ቀን ቅዱሳን የኢየሱስ ክርስቶስ ቤተክርስቲያን ጉባኤ መጣችሁ። ትላንትና ጠዋት እንደተጠቀሰው ሚያዝያ 1936 ዓመተ ምህረት ፕሬዚዳንት ሂበር ጄ ግራንት የቤተክርስቲያን ጥበቃ እቅድ መሐከለኛ በጎ አድራጎት ፕሮግራም መቋቋም የገለጸበት ቀን ነበር። ይህ ጉባኤ 75ኛው መታሰቢያ የቤተክርስቲያን በጎ አድራጎት የደረሰበት ሲሆን ይህም በአመታት ብዙ ሕይወቶችን ባርኳል። የዚህ ክፍል ሙዚቃ የሚቀርበው በሞርሞን ታበርናክል ዘማሪዎች ሲሆን በማክ ውልበርግ አመራር ስር ሪቻርድ ኤልየት ኦርጋን ይጫወታሉ። ዘማሪዎቹ ስብሰባውን የሚከፍቱት O Zion Rock of Our Salvation bemlo kaftwa ahun Sabbath day bemlo yasdestunal yemakfacha tsalot yemiderrego sabanya behono shimagille Gary Stevenson ihonal
Thank you.
our Father in heaven.
አባታችን ሆይ በዓለም አቀፍ በዚህ ጉባኤ ስንሰበሰብ ያው በሆኑ ነቢያችን ፕሬዚደንት ሞንሰን እና 12ቱ ሐዋርያት እናመሰግናለን። እነሱን እናከብራለን እናፈቅራቸዋለንም። ዳግም በተመለሰው የክህነት ስልጣን ቁልፎችም እናመሰግናለን። በቅርብ ጊዜ ልጆችህን በአደጋ ላይ ያደረሰባቸው የፍጥረት አደጋዎችና ሌሎች ነገሮች እንድትረዳቸውና እንድታስብባቸው እንጠይቃለን። በጃፓን ያሉትንም ሰዎች እንድትረዳቸው እንጠይቃለን። የሰማይ አባታችን ትእዛዛትን ለመቀበልና ለመጠበቅና ያደረግናቸውን ውሳኔዎች ለመከተል ስንጥር እና ኢየሱስ ክርስቶስ የኃጢአት ክፍያን ፍሬ ለመቅማት ስንሞክር እንድትባርቅን እንጠይቃለን። ይህንንም እንጠይቀው በቅዱስ ልጅ በኢየሱስ ክርስቶስ ስም ነው። አሜን።
The choir will now sing
ዘማሪዎቹ አሁን Hark all ye nations የሚለውን ይዘምራሉ። ከመዝሙሩ ቀጥሎ ፕሬዚዳንት ዲተር ኤፍ ኡችዶር በተቀዳሚ መራራት ሁለተኛ አማካሪ የሆኑት ንግግር ያሰሙናል። ከሳቸው በኋላ ሰባኛው ሽማግሌ ጳውሎስ ጆንሰን ንግግር ያደርጋሉ። ከሳቸውም ቀጥሎ የቤተ ክርስቲያን የኤጲስቆጶስ አመራራት መሪ ዴቪድ በርተን ንግግር ያደርጉልናል።
What a marvelous choir.
ምንም ያስደንቅ መዝሙር ነው። ባለመስደናቂ ከሆኑት ታሪኮች በደማስቆስ መንገድ ላይ ተደረገው ነው። የወጣት ሳውል ታሪክ ታውቃላችሁ? በእያንዳንዱ ቤት እየገባ ቤተ ክርስቲያን በመረበሽ ቅዱሳንን እስር ቤት ያስገባ ነበር። ሳውል ረባሽ ስለነበረ የቤተ ክርስቲያን ቅድሚያ አባሎች ከንዴቱ ለማምለጥ ኢየሩሳሌምን ለቀው ሄደዋል። ሳውል ወደ ደማስቆስ በቀረበ ጊዜ ድንገት በርሱ ዙሪያ ከሰማይ ብርሃን አንጸባረቀ። በምድርም ላይ ወድቆ ሳለ ሳውል ሳውል ስለምንስ ታሳድደኛለህ የምለውን ድምፅ ሰማ። ይህም የመለወጥ ሁኔታ ሳውልን ሙሉ በሙሉ ለወጠ። እንዲያውም ዓለምን ለወጠ። የዚህን አይነት መግለጽ እንደሆነ እናውቃለን። እንዲያውም እዚህ አይነት መለኮታዊ ልምድ በ1820 በልጅ ጆሴፍ ስሜዝ እንደተፈጠረ እናውቃለን። ሰማይ እንደገና መከፈቱና እግዚአብሔር ለነቢዩና ሐዋርያዎች እንደምናገር ግልጽ የሆነ እርግጠኛን ምስክርነታችን ነው። እግዚአብሔር የልጆቹን ጸሎት በመስማት መልስ ይሰጣል። ምንም እንኳ ቢሆን አንዳንድ ሰዎች እንደ ሳል ወይም ጆሴፍ ስሚስ ተመሳሳይ ልምድ ካላዩ የማያምኑ አሉ። በውሃ ጥምቀት በር ላይ ናቸው፣ ግን አይገቡም። በምስክርነት ጫፍ ላይ ይቆያሉ እንጂ እውነትን ለመቀበል አያመጡም። ወደ ሐዋርያነት የእምነት ደረጃን ከመውሰድ አስደናቂ ሁኔታ ተፈጥሮ እንዲያሳምናቸው ይፈልጋሉ። በደማስቆስ መንገድ ተውኔታዊ ሁኔታ እንዲፈጠር ቀናቸውን ያሳልፋሉ። አንድ እህት ዕድሜዋ ሙሉ ታማኝ የቤተ ክርስቲያን አባል ነበረች፣ ግን ግላዊ ሐዘን ይዛ ነበር። በአጭር ሕመም ሴት ልጇ መሞት ብዙ ዓመት በኋላ ከዚህ አደጋ ቁስል እያደናት ነበር። በዚህም ታላቅ ጥያቄ ተሰቃየች። ምስክርነቷ ቀደም ሲል እንዳልነበረ አመነች። በፍጹም እንደገና እንደማታምን ተሰማት። ስለዚህም በእግዚአብሔር በግል ስለዚህ መጠበቅ ጀመረች። በተለያዩ ልዩ ምክንያት ራሳቸውን በደማስቆስ መንገድ የሚያቆዩ አሉ። እንደ ሐዋርያ በሙሉ መታጨት ራሳቸውን ያዘገያሉ። የክህነት ሥልጣን ለመቀበል ምኞት አላቸው፣ ግን በብቃት ለመኖር ይጠራጠራሉ። ቤተ መቅደስ ለመግባት ፍላጎት አላቸው፣ ግን ብቃት የሚሰጥ መጨረሻ እምነት ይቆያሉ። እንደ ካሮል አስደናቂ ስዕል ቤተ ክርስቲያን መጥቶላቸው ፍራቻና ጥርጣሬያቸውን እንዲያስወግዱ ይጠብቃሉ። ስለ ክርስቶስ ለመማር በትጋት የሚመክሩ በመጨረሻም ያውቁታል። የጌታ መለኮታዊን በመረዳት ይቀበላሉ። እንደ እንቆቅልሽ በትናንሽ ይመጣል። የእያንዳንዱ ቁራጭ በቀላሉ ልታወቅ አይችልም። ከሙሉ ጋርም ምንም ዝምድና እንዳለውም ግልጽ አይሆንም። ግን እያንዳንዱ ቁራጭ ትልቁን ስዕል በተሻለ እንድንረዳ ይረዳናል። በመጨረሻም በቂ ቁራጮች አንድነት ከተሰበሰቡ በኋላ የሁሉንም ቆንጆነቱን እንረዳለን። ከዚያም በኋላ ያለፈውን ልምዳችን በመመልከት አዳኝ በአንዴ ሳይሆን በማይታወቅ ዝግታ መጥቶ ከእኛ ጋር መሆኑን እናያለን። በእምነት ወደፊት ከተጓዘን ይህን የእኛ ልምድ ነው እና ወደ ደማስቆስ መንገድ ላይ አትቆዩ። የሰማይ አባታችን ልጆች እንደምወድ እመሰክራለሁ። ይወዳቸዋል። በተሰበረ ልብና በተዋረደ መንፈስ ሰላሙን ከፈለጋችሁ አስፈላጊ ሲሆን ጌታ በመሰናክል ላይ ይሸከማችኋል። አንዳንዴ በምንሰማው መንገድ በልባችን ያናግረናል። ድምፁን በተሻለ ለመስማት በኑሯችን ያለውን የዓለማት ተጽዕኖ ወሰን መስጠት አለብን። ይህንን ችላ ካልን ወይም በማንኛውም ምክንያት የመንፈስን እናሳሽነት ካሸነፍ ከሽፍን ልሰማን አይችልም። የመንፈስ አነሳሽነትን በመማር ማዳመጥ ይኖርብናል። የተወደዱ ነቢያችን ቶማስ ስሞንሰን በዚሁ ምሳሌያችን ናቸው። ለመንፈስ አናሳሽ የሚሰጠው ትኩረት ታሪካዊ ነው። ካይን ሽማግሌ ሆላንድ ምሳሌውን አዛምደዋል። አንዴ ፕሬዚዳንት ሞንሰን በሉዚያና ስራ ምድብ ላይ እንዳለ የስቴክ ፕሬዚዳንት የአስር ዓመት ልጅ ክርስቲያል በነቀርሳ ህመም ሞት አፋፍ ላይ ያለችውን እንዲጎበኝ ጠየቀው። የክርስቲያል ቤተሰብ ፕሬዚዳንት ሞንሰን እንደመጣ ይጸልዩ ነበር። ቤታቸው ሩቅ ስለነበረ ጊዜ አልነበረም እና ፕሬዚዳንት ሞንሰን በስቴክ ጉባኤ ጸሎት የሚያደርጉትን ክርስቲያልን እንዲጨምሩ ጠየቃቸው። ጌታም ቤተሰቧን በእውነት ይረዳል። በቅዳሜው ጉባኤ ክፍል ፕሬዚዳንት ለመናገር ስቆም መንፈስ በሽክሽክታ ሕፃናትን ወደ እኔ ኑ ይምጡ ዘንድ ይም ብለውን አስታወሱ። የእግዚአብሔር መንግሥታት እንደዚሁ ላላት ናትና። ማስታወሻውም ግራ የሚገባ ነው። በመጣው ፕሮግራም ተሰብስቦ ለመቀጠል ሞከረ፣ ግን የትንሿ ልጅ ስምና ምስል ከአእምሮ ልመጣ አልቻለም። መንፈስን በማዳበጥ እንደገና ፕሮግራሙን አስተካከለ። በነጋታው ጠዋት ፕሬዚዳንት ሞንሰን 99ኙን በተራራ ትቶ ሄደው የባዘነውን ለመፈለግ ብዙ ኪሎ ሜትር በመጓዝ እርዳታ ከሚፈልጋቸው ጋር ለመሆን ሄደ። እዛ ከደረሰ በኋላ ህመም በመነሳት ያልቻለውንና ለመናገር የደከማትን ልጅ ወደ ታች ተመለከተ። በሽታው እውር አድርጓታል። በጌታ መንፈስና ሁኔታው በመነካት ወንድም ሞንሰን የደከማ ልጅ እጁን ወስዶ ክርስቲያል እዚህ ነኝ አላት። በታላቅ ጥረት መልሰጠችና ወንድም ሞንሰን እንደምትመጣ አውቃለሁ አለች። ውድ ወንድሞች እና እህቶች፣ ሳውል በደማስቆስ መንገድ ጌታ ሆይ ምን አደርግ ዘንድ ትወዳለህ እንዳለው ጌታ ከምመካባቸው ከመሆን ቃሉን ለመስማት ጥረት እናደርግ። ሌላኛው መንገድ አንዳንድ ጊዜ በሕይወታችን የጌታ ድምፅ የማናስታውሰው ምክንያት ለጸሎታችን መልስ የመንፈስ ራእይ በቀጥታ ስለምሰጠን ይግረው። የሰማይ አባታችን ለጥያቄና ግላዊ ሕይወታችን በተመለከተ መልስ ስንፈልግ መጀመሪያ ማጥናትና ለምሪት ጸሎት ማድረግ እንዳለብን ይጠብቅብናል። ሰምቶን ለጸሎታችን መልስ እንደምሰጠን የሰማይ አባታችን ማረጋገጫ አለን። መልሱም የሚመጣው በታመኑት ጓደኞችና ቤተሰብ በመጽሐፍ ቅዱስና በነቢይ ቃል ድምፅ ሊሆን ይችላል። መልሱም የሚመጣው በታመኑት ጓደኞችና ቤተሰብ ወይም በመጽሐፍ ቅዱስ ሊሆን ይችላል። የምንቀበለው በጣም ኃይለኛ የሆነ መንፈሳዊ ነገር ለእኛ ብቻ ሳይሆን ለሌሎች ጥቅም እንደሆነ የእኔ ልምድ ነው። ለራሳችን ብቻ የምናስብ ከሆነ ኃይለኛ የሆነውን መንፈሳዊ ልምድና በሕይወታችን ጥልቅ የሆነ የራእይን ጥቅም እናጣለን። ፕሬዚዳንት ኪምበል ይህን ሐሳብ አስተማሩ። እግዚአብሔር ስለሚያውቅ ይጠብቀናል፣ ግን በሌላ ሰው አማካኝነት የምንፈልገው ያሟላል። ስለዚህ እርስ በርስ ማገልገል በጣም አስፈላጊ ነው። ወንድሞችና እህቶች፣ ሁላችንም ለሌሎች ችግር ስሜት መስጠት የቃል ክዳን ኃላፊነት ስለሆነ አዳኝ እንዳገለገለ በአካባቢያችን ያሉትን ደስ ማሰኘት አለብን። አንዳንዴ የጸሎታችን መልስ ለማጣ የሚችለው በጸሎት ላይ ያለን ሳይሆን ጌታንና ሌሎችን በማገልገል ላይ ያለን ሊሆን ይችላል። ራስ ወዳድ ያልሆነ ሥራ መንፈሳችንን በማንጣት የመንፈስ አይናችን የሚጋርደውን ኃጢአት በማስወገድ የሰማይ መስኮትን ይከፍታል። ለሌሎች ጸሎት መልስ በመሆን ለራሳችንም አንዳንዴ መልስ እናገኛለን። ጌታ ለራሳችን ብቻ የሚሆን ነገር የሚገልጽበት ወቅት አለ። ቢሆንም እንኳ በብዙ መንገድ የምስክርነት እውነት ለሌሎች ለሚያካፍሉት ይሰጣል። ይህ ከአዳም ቀን ጀምሮ በማንኛውም ነቢያት ያለ ነው። ጌታ የበለጠ ለቤተ ክርስቲያን አባሎቹ በሁሉም ጊዜ አፋቸውን በመክፈት ወንጌልን በደስታ እንዲያውጁ ይጠብቅባቸዋል። ይህም ሁልጊዜ ቀላል አይደለም። አንዳንዶች ስለ እምነት አርስትና ስለ ሃይማኖት ከጓደኛቸው እና ሥራ ባልደረባቸው ጋር ከማውራት ጋሪን መጎተት ይመርጣሉ። እንዴት ማስረዳት እንዳለባቸው ይጨነቃሉ። ይህም ግንኙነታቸውን ስለሚጎዳ ነው። እንደዚሁ መሆን የለበትም፣ ምክንያቱም የሚካፈል የደስታ መልእክት ነው። ከብዙ ዓመታት በፊት ቤተሰባችን የእኛ ሃይማኖት ካልሆኑ ሰዎች ጋር በመኖር ይሰሩ ነበር። ሰንበታችን እንዴት ነው የምታሳልፉት ብሎ ሲጠይቁን የተለመደውን አርዕስት ስለ ስፖርት ወይም አየር ሁኔታ በመተው ስለ ሃይማኖት ልምድ እንካፈል ነበር። ወጣት ተናጋሪ ፎር ዘ ስትሪንግስ ኦፍ ዩዝ ወይም ወደ ሚስዮን በሚሄደው ቃል እንዴት እንደተነካን ወይም ወንጌልና ቤተ ክርስቲያን ፈተናዎችን ለመወጣት እንደረዳን ነበር የምናወራው። ሰባኪ አለመሆን ወይም አለማዘዝ እንሞክራለን። ባለቤቴ ሄሪያት ሁልጊዜ መንፈሳዊና የሚያስቅ ነገር ለመካፈል የተሻለች ናት። ይህ አንዳንዴ ወደ ትልቅ ውይይት ይመራል። ከጓደኛ ጋር እንዴት የሕይወት ፈተናን መወጣት እንደሚቻል ስናወራ እናንተ ቤተ ክርስቲያን አላችሁ፣ ለእናንተ ቀላል ነው የሚለውን አስተያየት እንሰማለን። በብዙ የሕዝብና ዜና ምንጭ እና ብዙ ቀልጣፋ መገላገያዎች የወንጌል ጥሩ ዜና ማካፈል ከመቼውም የበለጠ ስለሆነ ውጤታማነት አለው። እንዲያውም በማዳመጥ የቴክስት መልእክት ለአስር ደቂቃ እየተናገረ ነው እና እስካሁንም ስለ በረራ ተመሳሳይነት የለም የሚል ተልእኮ ይሆናል። ወጣት ጓደኞቼ፣ ውድ ወጣት ጓደኞቼ፣ ምናልባትም አፋችሁን እንድትከፍቱ ጌታ ብርታት ይሰጣችኋል። እጅህን በመጠቀም ብሎግና ቴክስትን ለመላው ዓለም እንድታደርጉ ማድረግም ይኖርባችኋል። ግን ትክክለኛ ቦታና ጊዜ መሆኑን አስታውሱ። ወንድሞችና እህቶች፣ በዘመኑ ቴክኖሎጂ በረከት እግዚአብሔር ለልጆቹ ያለውን ታላቅ ዕቅድ የደስታና ምስጋና ማሳየት እንችላለን። አንዳንዴ የነጠላ ሐረግ ምስክርነት የአንድ ሰውን ሕይወት ለዘላለም ልነካ ይችላል። ወንጌልን ለመስበክ ውጤታማ የሚሆነው መንገድ በምሳሌ ነው። እንደ እምነታችን የምንኖር ከሆነ ሰዎች ያስታውሳሉ። የኢየሱስ ክርስቶስ ባሕሪ በእኛ ላይ የሚያንጸባርቅ ከሆነ እኛ ደስተኛ በመሆን ከዓለም ጋር ሰላም ብንሆን ሰዎች ለምን እንደሆነ ማወቅ ይፈልጋሉ። ታላቅ የሆነው የምስዮን ትምህርት ሥራ ይህ ቀላል የሆነ የቅዱስ ፍራንሲስ ባህሪ ነው። ይህም ወንጌልን ሁል ጊዜ ስበክ የሚል ነው። አስፈላጊም ከሆነ ምቹ ጊዜ የሆነ ቃል ሁሌ አካባቢያችንን ይኖራል። በደማስቆስ መንገድ ብዙ በመቆየት ማጣት የለባችሁም። ጌታ በጊዜያችን ለነቢያት ሐዋርያ እንደምናገር መሰክራለሁ። በንጹሕ ልብና እውነት ወደ እሱ ለሚመጡትም ሁሉ ይናገራል። አትጠራጠሩ፣ አስታውሱ። ስላየኸኝ አምነሃል። ሳያዩ የሚያምኑ ብፁዓን ናቸው። እግዚአብሔር ይወዳቸዋል፣ ጸሎታቸውን ይሰማል። ለልጆቹ በመናገር ጽናትን፣ ሰላምን እና እሱን የሚፈልጉትን በመርዳት በእሱ አኳኋን የሚፈልጉትን ያናግራል። የኋለኛው ቀን ቅዱሳን የኢየሱስ ክርስቶስ ቤተ ክርስቲያን የጌታን መመሪያ የሚከተል መሆኑን የተቀደሰ ምስክርነቴን እሰጣለሁ። በተሸከመው ስሙ ወዳኛችን ኢየሱስ ክርስቶስ የተመራ ነው። ወንድሞችና እህቶች፣ ውድ ጓደኞች፣ ወደ ደማስቆስ መንገድ ከብዙ ከመቆየት በእምነት ምኞትና ፍጹም ፍቅር ብርታት ወደፊት እንጓዝ። ወደ እውነተኛ ሐዋርያነት ጉዞ በምንፈልገው ብርሃን በረከት እናገኛለን። ለዚህም ጸሎቴንና ምስክሬን የምተውላችሁ በኢየሱስ ክርስቶስ ስም አሜን።
Earth life includes tests, trials.
የምድር ላይ ሕይወት ፈተናን፣ መከራን እና ስቃይን ያካተተ ነው። አንዳንድ የሚያጋጥሙን መከራዎች እጅግ በጣም አስቸጋሪ ሊሆኑ ይችላሉ። ህመም፣ ክህደት፣ መከራ፣ የምንወዳቸውን በሞት ማጣት፣ የተፈጥሮ አደጋ እና የመሳሰሉት የእኛን የዚህ የሟች ሕይወታችንን አንድ አካል ነው። ብዙዎቻችን ለምን ችግር እንደሚያጋጥመን ያስባሉ። አንዱ ምክንያት ጌታ ያዘዘንን ትእዛዝ እንደምንፈጽም እምነታችንን በመፈተን ማየት ነው። እንደ አጋጣሚ ሆኖ ይህ የምድር ሕይወት ይህ ፈተናን ለመፈተን እና ለማለፍ ጥሩ አጋጣሚ ነው። ነገር ግን ይህኚህ መከራዎች እኛን ለመፈተን ብቻ አይደለም፣ መለኮታዊውን ተፈጥሮ ለማኖር እጅግ ጠቃሚ ሂደት ነው። ይህ መከራ በሚገባ ከተወጣን ለእኛ ጥቅም የተቀደሱ ይሆናሉ። ካሁን ኦርፈን ኤፍ ዊትኒ ይህንን ተናገሩ፣ የምንሰቃየው ስቃይ፣ የሚያጋጥሙን ፈተናዎች ሁሉ አይባክኑም። የምንቋቋመው ስቃይ ሁሉ በትዕግስት ከሆነ ባሕርያችንን ይገነባል፣ ልባችንን ያነጻል፣ መንፈሳችንን ያሰፋዋል፣ እናም በይበልጥ ለጋስ እንድንሆን ያደርገናል። በሐዘን እና በስቃይ በልፋትና በመከራ ነው እዚህ የመጣንበትን የትምህርት የምናገኘው። በቅርቡ የዘጠኝ ዓመት ልጅ የአጥንት ካንሰር በምርመራ ተገኘበት። ዶክተሩም ምርመራው እና ሕክምናው የብዙ ወራት የኬሞቴራፒ እና የቀዶ ጥገና ሊያካትት እንደሚችል ገለጸ። ለልጁ እና ለቤተሰቦቹም እጅግ በጣም አስቸጋሪ ጊዜ ሊሆን ይችላል ብሎ ተናገረ። አክሎም ብዙ ሰዎች ይህ ካለቀ በኋላ ተመልሼ እንደ ድሮ ጤናማ እሆናለሁ ብለው ይጠይቃሉ። እኔም ተመልሰ እንደ ድሮ አትሆንም፣ ከዚህ የበለጠ ጤናማና ጠንካራ ነው የምትሆነው ብዬ እመልሳለሁ። ለጊዜው ፈተናዎቻችን ልንቋቋመው እና ልናሸንፈው በማንችለው ሕይወታችን እና መንፈሳችን ላይ ያተኮረ ይመስላል። ግላዊ እድገት የመከራ እና ፈተና ውጤት ከሆነ ድረስ መከራዎቹ ግላዊ ቢሆኑ የሚያስገርም ሊሆን አይገባም። ማንም ሰው በተለይ ትክክል የሆነውን ለማድረግ የሚታገሉ ቅዱሳን ከእነዚህ ፈተናዎች ነጻ አይደሉም። አንዳንድ ታዛዥ ቅዱሳን ለምን እኔ ብለው ይጠይቃሉ። መልካም ለመስራት እየሞከርኩ ነው። ለምንድን ነው እሱ ጌታ ይህ እንዲሆን የሚፈቅደው? የስቃይ እቶን የቅዱሳን ሳይቀር ጉድፎችን በማጥራት ይበልጥ ንጹህ እንዲሆኑ ይረዳል። የከበረ ድንጋይ እንኳን ፍጹምነትን ለማግኘት በደንብ ይጠራል። ጥሩ መሆን ብቻ በቂ አይደለም። ህመምን፣ መከራን እና ስቃይን እንደተሰቃየው እና ከዚህም ሁሉ ነገር እንደተማረው እንዳዳኛችን መሆን አለብን። በሎጋን ተራራዎች ላይ ያለው የክሪንሰን እግረኛ መንገድ ለእግር ጉዞ በጣም የምወደው ቦታ ነው። አብዛኛው መንገድ በመዳህ ወደ ረዥሙ የኖራ ድንጋይ አምባ ላይ ከወጣን በኋላ እጅግ የሚያምር የተራራውን እና የሸለቆውን ግሩም እይታ ይለግሰናል። ነገር ግን አምባው ላይ ለመውጣት ቀላል አይደለም። አቀበቱንና ቁልቁለቱን አስቸጋሪ ነው። የተራራው እይታ በአምባዎቹ ሊሸፈን ይችላል። አንዴ ግን ጫፍ ላይ ከወጣን እይታው እጹብ ድንቅ ነው። ይህንን ትዕይንት የምናየበት ብቸኛ መንገድ ግን አቀበቱን መውጣት ነው። በቅዱሳን መጻሕፍትና በሕይወት እንደሚታየው ብዙ ጨለማ፣ አስፈሪ ፈተናዎች ያስደንቅን እና ታላቅ እድገትን ያስገኛሉ። ከብዙ መከራ በኋላ በረከቱ ይመጣል። የእስራኤል ልጆች በቀይ ባህር ተጠምደው በነበረበት ለሁለት ከመከፈሉ በፊት ኔፊ የነሐስ ሰሌዳውን ከማግኘቱ በፊት የተለያየ የወንድሞቹን ንዴት ጨምሮ ብዙ ችግር አጋጥሞታል። ዮሴፍ ስሚዝ በክፉ መንፈስ ተፈትኖ ነበረ። ተስፋ በቆረጠበት ሰዓት የእግዚአብሔርን ስም ጠራ። ከዛም በአባት እና በልጁ ተጎበኘ። ብዙ ስለ ቤተ ክርስቲያኑ ማወቅ የሚፈልጉ ሰዎች ለጥምቀት በሚቃረቡበት ሰዓት ብዙ ፈተና እና ተቃውሞ ያጋጥማቸዋል። እናቶች የመውለድ ፈተና በተአምር እንደሚተካ ያውቃሉ። ከጊዜ ወደ ጊዜ ከታላቅ መከራ በኋላ ድንቅ በረከትን እናያለን። ሴት አያቴ 19 ዓመቷ በነበረበት ሰዓት ለብርቱ ህመም የዳረጋት በሽታ ይዟት ነበረ። ከዛም ይሄንን አለች፣ መራመድ አልቻልኩም። የግራ እግሬ ለብዙ ወራት የአልጋ ቁራኛ በመሆኔ ከቅርጽ ውጪ ሆኗል። አጥንቶቼ እንደ ስፖንጅ ሳስተዋል። እግሬን መሬት ሳስነካው እንደ ኤሌክትሪክ ይነዝረኛል። የስቃይ የአልጋ ቁራኛ በነበረችበት ጊዜ ከኋለኛው ቀን ቅዱሳን የኢየሱስ ክርስቶስ ቤተ ክርስቲያን ያገኘችውን በራሪ ወረቀት አነበበች። ከዛም ተጠመቀች። ብዙ ጊዜ ፈተናዎች ለተሻለ ጠቃሚ ነገር እንድንዘጋጅ ይረዱናል። በችግር ውስጥ እያለን በረከቶችን ከህመማችን በላይ ሊሆን እንደሚችል ማየት ያስቸግራል። ቅጣት ሁሉ ለጊዜው የሚያሳዝን እንጂ ደስ የሚያሰኝ አይመስልም። ዳሩ ግን በኋላ ለለመዱት የሰላም ፍሬ እርሱን ጽድቅን ያፈራላቸዋል። ሐዋርያው ጳውሎስ ይህንን አስተማረ፣ የጊዜው መከራችን የክብርን የዘላለምን ብዛት ከሁሉም መጠን ይልቅ ያደርግልናል። የጊዜ መከራ የሚለውን ጳውሎስ መጠቀሙ የሚስብ ነው። ይህን የተናገረው የተደበደበው፣ የታሰረው እንዲሁም ሌሎች ፈተናዎችን ያየው ጳውሎስ ነው። ብዙዎቻችን መከራችንን ጊዜያዊ ነው ብለን ስለ መጥራታችን እጠራጠራለሁ። ቢሆንም ከምናገኘው የምድራዊ ሆነ ዘላለማዊ በረከት ጋር ሲነጻጽር ግን ስቃያችን እውነትም ጊዜያዊ ነው። ፈተናን፣ መከራን፣ ስቃይን አንፈልግም። የእኛ የሕይወት ጉዞ ለፍላጎቶቻችን በቂ የሆነ ይሰጠናል። ብዙ መከራዎች የዚህ የሟች ተፈጥሯችን አንድ አካል ናቸው። ነገር ግን በእኛ እርገት ላይ ከፍተኛ ሚና ይጫወታሉ። አዳኝ አገልግሎቱን ሊጨርስ ባለበት ጊዜ ታይቶ የማይታወቅ መከራን በጌቴሰማኔ እና ጎሎጎታ ላይ ተሰቃየ። ይህም ታላቁ ትንሣኤ እና አንድ ቀን ሁሉም ስቃይ የሚወገድበትን ቃል ኪዳን ይዞ መጣ። የርሱ ስቃይ ለዘላለማዊ ህይወት እና ለወደፊት ህያውነት አስፈላጊ ነበር።
Sometimes we want
አንዳንዴ ያለምንም ፈተና እድገት እንዲኖርን ያለምንም ትግል ጥንካሬን እንፈልጋለን። ነገር ግን እድገት በቀላሉ መንገድ አይገኝም። አንድ አትሌት ለአስጨራሽ ለምምድን ካላደረገ በስተቀር ያለማችን ቁጥር አንድ አትሌት እንደማይሆን ሁላችንም እናውቃለን። የመለኮታዊ ባህሪን ተካፋዮች የሚያደርጉን ነገሮች አትቃወሙ። የትኛውም ችግር እና መከራ ከአቅማችን በላይ አይደለም፣ ምክንያቱም የእግዚአብሔር እርዳታ አለን። ማንኛውንም ነገር ብርታት በሚሰጠን በኢየሱስ ክርስቶስ አማካኝነት ማድረግ እንችላለን። አሳሳቢ ከሆነ የጤና ችግር በኋላ ካህን ሮበርት ዲ ሆልስ የሚከተለውን በጠቅላላ ጉባኤ አካፈሉ። በተለያዩ ጊዜያት ለጌታ እንዲህ አልኩኝ፣ መማር ያለብኝን ትምህርት ሁሉ ተምሬያለሁኝ፣ ግን አሁን ተጨማሪ ስቃይ ለእኔ አይጠቅመኝም። እንደዚህ አይነት አቤቱታ ግን ዋጋ የለውም። እንደ ተረዳሁት ከሆነ የማጥራቱ ሂደት ፈተና ጌታ በፈለገው ጊዜ እና መንገድ የሚከናወን ነው። ይህንን መከራ እና ስቃይ ለብቻዬ እንድወጣው እንደማልተው እና ጠባቂ መልእክተኞች እንደሚጎበኙኝ ተማርኩኝ። መላእክት የመሰሉ ዶክተሮች፣ ነርሶች፣ በይበልጥ ደግሞ ባለቤቴ ሜሪ አንዱ ነበሩ። ጌታ በፈለገ ሰዓት የሰማይ መላእክቶች መጽናናትን ይዘው እና ጥርጣሬ በተሰማኝ ጊዜ መጥተው ይጎበኙኛል። የሰማይ አባት ይወደናል እኛን። እምነታቸውን በእግዚአብሔር ላይ ያደረጉ ሁሉ በፈተናቸውና በችግራቸው እናም በስቃያቸው እንደሚደገፉ እና በመጨረሻም ቀን ከፍ እንደሚደረጉ አውቃለሁኝ። ወደ ሌላኛው ሕይወት አንድ ቀን ስንሄድ አንተ ጨርሰሃል ብሎ ሰው ከሚነግረን በላይ እንፈልጋለን። ጌታ መልካም አንተ በጎ ታማኝ አገልጋይ በጥቂቱ ታምነሃል ብሎ እንዲጠራን እንፈልጋለን። የጳውሎስን ቃል ወዳለው ከክርስቶስ ፍቅር ማን ነው የሚለየን? መከራ ወይስ ሐዘን? ስቃይ ወይስ ረሃብ? መታረዝ ወይንስ ስጋት ወይንስ ጎራዴ? በዚህ ሁሉ ግን በወደደው በእርሱ ከአሸናፊዎች እንበልጣለን። እግዚአብሔር እና ልጁ ኢየሱስ ክርስቶስ ሕያው እንደሆኑ አውቃለሁ። በእርሱ እገዛ የዚህን ሕይወት ፈተና ከአሸናፊዎች በላይ እንደምንበልጥ አውቃለሁ። እንደ እርሱ መሆን እንችላለን። በኢየሱስ ክርስቶስ ስም አሜን።
Good morning, brothers and sisters. In 1897,
ወጣቱ ዴቪድ ኦ'መኬይ በጆርጃቸው በራሪ ወረቀት ይዘው በር ላይ ቆመው ነበር። በስተርሊንግ ስካትላንድ ውስጥ ሚስዮን በመሆናቸው ይህን ለብዙ ጊዜ ያደርገው ነበር። ነገር ግን በዚያ ቀን የደከማት ሴት በሩን ከፈተችና በፊታቸው ቆመች። በልብሷ ደሃ የመሰለች ቀጭንና ጸጉሯ ያልተበጠረ ነበረች። ሽማግሌ መኬ የሰጣትን በራሪ ወረቀት ወሰደችና ሊረሱት የማይችሉትን ቃላት ተናገረቻቸው። ይህ ዳቦ ሊገዛልኝ ይችላል አለቻቸው። ይህ ግንኙነት ሚስዮን በወጣት ሚስዮኑ ላይ በሕይወት የማይረሳ ተጽዕኖ ሰጠ። እንዲህም ጻፉ፣ በዛ ጊዜ ጀምሮ የክርስቶስ ቤተ ክርስቲያን ለሰው ምድራዊ ደህንነት ማሰብ እንደሚገባበትና እንደምታሰብ ገባኝ። በልቧ በሰው እና በእግዚአብሔር ላይ መራራ የሚሰማት ያቺ ሴት የወንጌሉን መልእክት ለመቀበል ገና ያልቻለች እንደሆነች ስሜታ ያለኝ ከበሩ ሄድኩኝ። ጊዜያዊ እርዳታ የሚያስፈልጋት ነበረች። እናም እስከማቀው ድረስ በስተርሊንግ ውስጥ እንደ እርዳታ የሚሰጣት ድርጅት ምንም አልነበረም። ከብዙ ዓመታት በኋላ በታላቁ የኢኮኖሚ ውድቀት ዓለም መጨነቅ ጀመረች። በዚህ ጊዜ በሚያዝያ 6 ቀን 1936 ዓ.ም ፕሬዚደንት ሂበር ጄ ግራንት እና አማካሪዎቻቸው ጄ ሩብን ክላርክ እና ዴቪድ ኦ መኬ በኋላም የቤተ ክርስቲያኗ በጎ ድርገት ፕሮግራም ተብሎ የሚታወቀውን አስታወቁት። ሽማግሌው መልቪን ጄ ባለርድ እና እንደ መጀመሪያ ሊቀ ቀንበርና ሄሮልድ ቢሊ እንደ መጀመሪያው አስተዳዳሪ ተመደቡ። ይህ የተራ ጥረት ጥሪ ብቻ አልነበረም። ምንም እንኳ ይህን ለማስተዳደር ጌታ የሚያስደንቁ ነፍሶች የመረጠ ቢሆንም ፕሬዚደንት ጄ ሩብል ክራክ ግልጽ እንዳደረጉት የበጎ ድርገት ፕሮግራም መመስረት ለፕሬዚደንት ግራንት እግዚአብሔር በመንፈስ ቅዱስ የተሰጠ ራእይ ውጤታ ነው ብለዋል። ይህም ከዚያ ጊዜ ጀምሮ በዚህ ላይ ኃላፊነት ወደ ነበራቸው ወንድሞች በመምጣት በአንድ አይነት ራእይ አሁንም ይመራል ብለዋል። የሰዎችን ስቃይ ለማቀለል የቤተ ክርስቲያን መሪዎች ያላቸው ውሳኔ ጽኑ የማይለወጥ ነው። ፕሬዚደንት ግራንት ወደ ውጭው ምንም ቢሆን ሰውን የሚፈልግ እና የሚረዳ ፕሮግራም ፈልገው ነበር። ሰመናሪዎችን እስከ መዝጋት፣ የሚስዮን ሥራን ለጊዜም ቢሆን እስከ መዝጋት ወይም ቤተ መቅደሶችን እስከ መዝጋት አይነት ውሳኔዎች እስከ መድረስ ድረስ ሰዎችን እየተራቡ እንዳይሄዱ ለማድረግ ወስነው ነበር። በ13,000 ሰዎች እንዲሞቱ ካደረገው መጥፎ አውሎ ንፋስ ለዳኑት 1,300 የቤተ ክርስቲያን አባላት በመግና ነገዋራጋ ፕሬዚደንት ሂንክሊ በምናገሩት ጊዜ ባጠገባቸው ነበርኩ። ቤተ ክርስቲያኗ የምትችል እስከሆነ ድረስ እንድትራቡ፣ ያለ ልብስ ወይም ያለ መጠረጊያ እንድትኖሩ አንፈቅድም። ጌታ መደረግ እንዳለበት በወሰነበት መንገድ ለመርዳት ለማድረግ የምንችለውን ሁሉ እናደርጋለን አሉ። በመንፈስ የተነሳሳው የበጎ ድርጊት ዓላማ አንዱ ልዩ አስተያየት ቢኖር የግል ኃላፊነትና በራስ መመካት ላይ የሚያተኩር ነው። ፕሬዚደንት ሮምኒ እንደገለጹት እርዳታ የሚፈልጉትን ለመርዳት ጥሩ ሐሳብ ባላቸው ሰዎች የተዘጋጁ ብዙ ፕሮግራሞች አሉ። ነገር ግን ብዙዎቹ ፕሮግራሞች የተደራጁት ሰዎችን ለመርዳት በሚል የአጭር ጊዜ ዓላማ ላይ እንጂ ሰዎችን ራሳቸው እንዲረዱ ለመርዳት በሚል ዓላማ አልነበረም። በራስ መመካት ለወደፊት በማሰብና በኢኮኖሚ ራስን በመቆጣጠር የሚመጣ ነው። ከመጀመሪያ ጊዜ ጀምሮ ቤተ ክርስቲያኗ ቤተሰቦች እስከሚችሉ ድረስ ለራሳቸው ጊዜያዊ ደህንነት ኃላፊነት መውሰድ እንዳለባቸው አስተምራለች። እያንዳንዱ ትውልድ በራስ መመካት መሠረታዊ መመሪያ የሆነውን ራስ ዕዳን ማስወገድ፣ ገንዘብን በጥንቃቄ መቆጣጠር፣ ለችግር ጊዜ መዘጋጀትን፣ የሕያው ነቢያት ቃላትን ማዳመጥና መከተልን፣ በፍላጎትና በአስፈላጊ መካከል ያለውን ልዩነት ለማወቅ የሚያስፈልገውን ሥነ ሥርዓትን ማግኘት እናም በዚያም መሠረታዊ መመሪያዎች መኖር እንደገና መማር ያስፈልጋቸዋል። የቤተ ክርስቲያኗን የበጎ ድርገት ሥራ የሚያጠናክሩ ዓላማ ቃል ኪዳኖችና መሠረታዊ መመሪያዎች በሥጋዊ ሕይወት ገደብ እያለፈ የሚሄድ ነው። ይህ ቅዱስ ሥራ የሚሰቃዩትን ወይም እርዳታ የሚፈልጉትን ለመጥቀምና ለመባረክ ብቻ አይደለም። እንደ እግዚአብሔር ወንድና ሴት ልጆች በምድር ላይ እርስ በርስ ለመንከባከብ በሙሉ ካልወሰንን የዘላለም ሕይወትን ሙላትን ለመውረስ አንችልም። በመስዋዕትና ራስን ሌሎችን አሳልፈን በመስጠት መለኮታዊ ሥራ ነው የመስዋዕትና የመቅደስ ሰለስቲያል መሠረታዊ መመሪያን የምንማረው። ታላቁ ንጉሥ ቢንያም እንዳስተማረው ለድሃዎች ንብረታችንን የምንሰጠው እና እርዳታ የምንሰጣቸው ከቀን በቀን ለኃጢአቶቻችን ስርየት ለማግኘትና በእግዚአብሔር ፊት ያለ ጥፋት ለመሄድ እንድንችል ነው። ከዓለም መፈጠር ጀምሮ የጻድቅ ኅብረተሰብ ዋና መሠረት ቸርነት ነው። ዘላለማዊ ዓለምን የሚበለጽጉ ማኅበረሰቦችን እንፈልጋለን። ጨለማ ወደተወገደበት፣ ጥሩነትና ትክክለኛ ነገሮች እንደሚያሸንፉበት ደግና ምግባረ ጥሩ ኅብረተሰብ እንዲኖር እንጸልያለን። ምንም ቁጥር ያላቸው ቤተ መቅደሶች ብንገነባ፣ የአባላቶቻችን ቁጥር ምንም ያህል ቢያድግ፣ በዓለም ውስጥ ምንም ጥሩ አስተያየት ቢኖረን፣ ደካማውን ደግፍ፣ የላሉትን እጆች፣ የሰለሉትን ጉልበቶች አቅና የሚለውን ታላቅ ትእዛዝን ችላ ካልን ወይም ከሚሰቃዩት ከሚያለቅሱት ልቦች ዞር ካደረግን እንኮንናለን፣ እናም ጌታን አናስደስትም። እናም በደስታ የተሞላ የልባችን የተስፋ የተራቀ ይሆናል። በዓለም ውስጥ 28,000 በላይ የሆኑ ኤጲስቆጶሶች የድሃዎችን ፍላጎት ለማሟላት ይፈልጋሉ። እያንዳንዱ ኤጲስቆጶስ የክህነትና የደጋፊ መሪዎችና በተጨማሪ ታማኝ የሆኑት የሴቶች መርዳጃ ማኅበር ፕሬዚደንት በሚገኝበት ወርድ ሸንጎ ይረዳሉ። ለእንግዳ እርዳታ ለመስጠት ለመቸኮል የሚጨነቁትን ሰዎች ልብ ለመፈወስ እና ወላጆቻቸው ለሞቱባቸውና ባለቤቶቻቸው ለሞቱባቸው እንባዮችን ለማድረግ ይችላሉ። በዓለም አቀፍ የሚገኙት የቤተ ክርስቲያኑ አባላትና መሪዎች ልብ በማፍቀር ትምህርቶችና መለኮታዊ ስሜታና ስለ ጎረቤቶች በማሰብ ጥሩ መንገድ ተጽዕኖ እንደተደረገ እና እየተመሩ ናቸው። በደቡብ አሜሪካ የሚገኝ አንድ የክህነት ሥልጣን መሪ በትንሿ ካስማ ውስጥ የሚገኙ አባላት ረሃብና ደህንነት ሸከም ነበረው። ልጆች በረሃብ እንዳይሰቃዩ ፈለገ። ምን እንደሚያደርግ የማይደረግበት መሬት አገኘና የክህነት ባለሥልጣኖች እንዲረሱና እንድትክልት እንድትተረኩ አደረገ። ያረጀ ፈረስ አገኙና መሬቱን ማረስ ጀመሩ። ነገር ግን ችግር ደረሰና ፈረሱ ሞተ። ወንድሞቻቸውና እህታቸው በረሃብ እንዳይሰቃዩ ፈልገው ወንድሞቻቸው ማረሻውን በጀርባቸው ላይ አስረው ማረስ ጀመሩ። ራሳቸው ላይ ወንድሞቻቸውንና የእህቶቻቸውን የስቃይ ቀንበር እና ሸከም ወሰዱ። እርዳታ የሚያስፈልጋቸውን ለማንከባከብ ያለው ምሳሌ ከቤተሰቤ ታሪክ ውስጥ ያለ ይገኛል። ወደ ምዕራብ ወደሚጓዙ ጊዜ በነበረው ብርድና በሚደከመው ጉዳይ እነዚህ የውሊ እና ማርቲን የእጅ ጋሪ ታማኝ ፈርቀዳጆች እንደተሰቃዩና እንደ ሞቱ ብዙ ሰዎች ሰምተናል። ከቅድመያዊታቸው አንዱ ሮበርት በርተን ከእነዚህ ውድ ችግረኛ ቅዱሳኖችን ለማዳን እንዲሄድ በብርግም ያንግ የተጠየቀ መካከል አንዱ ነበር። ስለዚህ ጊዜ አያቴ እንዲህ በማስታወሻ ላይ ጽፎ ነበር። በረዶ ጥልቅና ብርድ ነበር። በጣም ቀዝቃዛ ሆኖ መንቀሳቀስ አልቻልንም። የሙቀት መለኪያው -24 ዲግሪ ነበር። በጣም ቀዝቃዛ ሆኖ ሰዎቹ ለመጓዝ አይችሉም ነበር። ለመሄድ ስላልቻሉ ቅዱሳን ሕይወታቸውን የሚያድኑ ነገሮች ሰጧቸው። ነገር ግን ብዙ ነገሮችን ቢያደርጉም ብዙዎቹ ሞተው በመንገድ ላይ ተቀብረው ነበር። የተዳኑት ቅዱሳን በኤኮ ጥልቅ ሸለቆ በኩል የሚጓዙ ነበሩ። ብዙ ጋሪዎች ሴት ልጅ በምትወልድበት ለመርዳት ቆሙ። ሮበርት ወጣት እናቷ ህፃናቷን ለማሞቅ ብቁ የሆነ ልብስ እንዳልነባት ተመለከተና የራሱን በቤት ውስጥ በተሰራውን ሸሚዝ አውልቆ ለልጅ እናትየዋ ሰጣት። ልጅቷም ስለተወለደችበት ጉዳይና ቦታ ማስታወሻ እንዲሆንላት ኤኮ ስኳየር በሚለው ስም ተሰጣት። በኋላም ሮበርት እንደ ቤተ ክርስቲያና ኤጲስቆጶስ አመራር ተጠርቶ ነበር። በዚህም ለሰላሳ ዓመት አገለገለ። በ86 ዓመቱም ሮበርት ታይለር በርተን ታመመ። ቤተሰቡን በመኝታው አጠገብ የመጨረሻ በረከቱን ለመስጠት ሰበሰበ። ከተናገራቸው ታላቅ ቃላት መካከል ይህ በጣም ጥልቅ ምክር ነበር። ለድሃው ደግ ሁኑ አለን። ወንድሞችና እህቶች፣ ጌታ ቤተ ክርስቲያናን እርዳታ ለሚፈልጉ ታላባት አገልግሎት ለመስጠት እንዲያስተዳድሩና እንዲመሩ የጠራቸው ብዙ የተፈጥሮ ችሎታ ያላቸው እናከብራለን። ከእኛ ቀናት በጸጥታና ለመቆጣጠር በማይችሉ መንገዶች ለድሃ ደግ ለመሆን፣ የተራቁትን ለማልበስ እና የተራቡትን ለመመገብ እና ምርኮኞችን ነጻ ለማውጣት የሚጥሩትን እናከብራለን። ይህ አዳኝ ከደቀ መዛሙርቱ የሚጠብቀው ቅዱስ ሥራ ነው። በምድር በሚጓዝበት ጊዜ የሚያፈቅረው ሥራ ነው። ዛሬ በመካከላችን የሚገኝ ቢሆን ኖሮ እርሱ ሲያደርገው የምናየው ሥራ እንደሆነ አውቃለሁ። ከ75 ዓመት በፊት በትውት ስፍራ ለሰው ዘር መንፈሳዊና ሥጋዊ ደህንነት የሚያፈቅር ድርጅት ተመሠረተ። እዛ ጊዜ ጀምሮ በዓለም አቀፍ የሚገኙትን ሁሉ ሚሊዮን ሕዝቦች ሕይወት ጸባይን አሻሽሏል እናም በርክቷል። በራእይ በተመሠረተው የበጎ አድራጎት ዓላማ በቤተ ክርስቲያናት ታሪክ ውስጥ ታናሽ ታሪክ የሆነ አይደለም። የተጀመረበት መሠረታዊ መመሪያ እንደ ሕዝብ ማን እንደሆንን ያሳያል። ይህም እንደ አዳኛችንና ምሳሌያችን ኢየሱስ ክርስቶስ ደቀ መዛሙርት ማን የሆንንበት ዋና ጸባይ ነው። እርስ በራስ የመንከባከብ ሥራ እና ለድሃው ደግ መሆን በአብ የተከበረና ልጆቹን ለመባረክ ለማጥራትና ከፍ ለማድረግ የታለመ ቅዱስ ሥራ ነው። ለአንድ ጠበቃ በጥሩ ሳምራውያን ምሳሌ ውስጥ ሂድና እንደዚህ አድርግ በማለት አዳኝ የሰጠውን ምክር እንከተል። ስለዚህ የምመሰክረው በኢየሱስ ክርስቶስ ስም ነው። አሜን።
The choir and congregation will now join in singing.
ዘማሪዎቹ እና ተሰብሳቢዎቹ አንድ ላይ ሌታስ ኦል ፕሬስ የሚለውን ይዘምራሉ። ከመዝሙሩ በኋላ ኤት ሲልቪያ ኦሬድ የሴቶች መረዳጃ ማህበር አመራር ተቀዳሚ አማካሪ ንግግር ያደርጉልናል። ከኤት ኦሬድ ንግግር በኋላ ሽማግሌ ዴቪድ ኤ ቤድናር የ12ኛ ሐዋርያ አባል የሆኑት ንግግር ያደርጋሉ። ዘማሪዎቹ ሃቭ አይ ዳን ኤኒ ጉድ የሚለውን ይዘምራሉ።
This is the 181st annual general conference.
ይህ 181ኛ ዓመታዊ አጠቃላይ የኋለኛው ቀን ቅዱሳን ኢየሱስ ክርስቶስ ቤተክርስቲያን ጉባኤ ነው።
Oh, from the beginning of time
መጀመረ ጊዜ የጌታ አድስ ያስተምረናል ኢየሱስ ህዝብ በመሆን አንድ ልብ አንድ ሐሳብ መሆን አለበት አዳኝ ደግሞ እንደዚህ ገለጸው ታላቅ ትዛስ በግ ውስጥን እንዲያስገብር ጌታ የሙሉ ልብ መውደድና በስሜት በሐሳባቸው ሁሉና ጎረቤታችሁ እንደረሳችሁ አንዴት ወደደ የመጀመሪያ ወዲት ቤተ ክርስቲያን እንደ ተቋቋመ ጌታ ቅዱስን ወደደና ዳዎች ችግሮችና እንደረዳ እንዲጠቁ አዘዙ። የተለመደው ምልክት በዚህ ውስጥ ይዛስ ሁሉ ምንድነው? ኢየሱስ በራሳችን መውደድና ማገልገል አለብን። ይህ በእውነት ዋና ስነ ስርዓትን በእውነትን ኢየሱስ ክርስቶስን ክርስቲያን ውስጥ ነው። ያከብሩ ነው የ75 አመትን የቤተክርስቲያን ድርጅት ፕሮግራም የራሳችን መሳውስን እንደ ድርጅት ጉዳይ የቤተክርስቲያን አባላትን በመርዳት ስራቸው እንዲረዱ ራሳችን መኪናን መሆን ለገና ችግር መርዳት ነው እና እርዳታ በመስጠት ቤተክርስቲያን ማቋቋም የራሳችን ምንጭ የቤተክርስቲያን አባላት ለመስረጫት በጥንነትን በመንፈሳዊ በማይበራዊ እና በስሜታዊ ጥሩ የሚሆኑ ራሳችን በቤተሰባችን እና ሌሎችን ኤጲስቆጶስን ቢሮ ያከናውን በልዩ ግዴታ መውደድና እንደና ችግሮችን በመርዳትና እነዚህ አይነት ችግሮች ለመርዳት አባላት መስጠን ነው። በዚህ በክንነት ስልጣንን በዶኖችን በሴቶች መርዳት ማይበርና በተለያዩ ቤት ለቤትን የሚያገለግሉት ይረዳሉ። ይበት የቤት መርዳት ማይበር በቁ ድርግት መከናውን ፍልጎ ነበር። በዚህ ኢየሱስ ክርስቶስ በኢየሱስ ስምትን መርዳትን በማይበር ተራችን ለሴቶች እንዲ ብሎ ነበር። ይልዳው ቸርዳተ የሚያስፈልጉ የሚቻል ቀን መጀመሪያ ነው። የሴቶችን ማይበሩና አለማ ደኖችን እስጭግሩ ባለቤትን ይሞትባቸው እርፋት ለመስጠትና ለችሩ አለመሆኑ ነው። በችግር ምክንያት ልባችን ለተቆሰሉ ህዝትና ወይን ይፈጽራል። ወላጆች ለሞትባቸውን የሚያምጡን እንዲያቆርታቸውን እናም የሚበጥጥ ልብን ያስደስተዋል። ስለዚህም እንዲሆንም ብለዋል። ይህም ለመከማከብን ጥርነቱን ነገር እንዲፈልጉና የሚፈልጉበትን ማድረግ የሰላም ከባሪ የሚያስፈልጉ የቤተሰብን ማይበርና ጥሩነትን ለመተናከር ወንድሞች እንዲነሱ ያድርጓቸዋል። ቤተ ክርስቲያን ወንዶችና ሴቶች እንደረዱ የሚያስፈልጉ እርዳታ ለመስጠት ነበር የሰጡ ያልሰጣሉ። ክንነትን ባልሰጣኖች መንፈስ መመሪያና እርዳታ የሚያስፈልጉ ጽፊ ይሰጣሉ። ቤተሰቦች ቤቶችን ለማጠብ መርዳት ቤተሰቦችን ብጣቸውን ሲቀሩ መርዳቱን ወይም ራሳቸው የሚያስፈልጉ የወንድሞች መርዳት መጨመር ነው። ጥንካሬ ችሎታችን ይሰጣሉ። ሴቶች መርዳትን ማይበርን በትርዳት ይረዳሉ። የሚያስፈልጉን ፕሬዝዳንት ፖስት ፕሮሚረዱስ ለቱ የተነሱት ቤተሰቦችን ለቤትን ጉባኤዎችን የታቸውና ቤተሰቦችን ያከባክባሉ። ወዲያውኑ የሚያስፈልጉ እርዳታ ጊዜ የመጀመሪያ የሚሰጡ እነርሱ ናቸው። የሴቶች መርዳታ ማይበርን ቤተሰቦችን ምግብ ያዘጋጃሉ። የጦርነቱን አገልግሎትን ይሰጣሉ። እናም በፈተናው ጊዜ ምራዳ ይሰጣሉ። የቤተ ክርስቲያን አባላት ሌሎች ለመርዳትን ባላቸውን ድልን ያስደስታሉ። እናም የተደስቱ ናቸው። የተባበሩ ጥራቶችን ለዳውን ለተባበሩን የተሰቃዩ ወይም ለተቸገሩ እርዳታ ይሰጣሉ። በዚህም ነፍሳቱን ያድርጋሉ። ያንዳንዱ አጵቆጶስን ታማኝ አባላት ለአጵቆጶስን ግዚያቸውን ልችሎታቸውን ራራቸውና የገንዘብ ችሎታቸውን ድሃውን ለመርዳትን እና እግዚአብሔር መንገስን ምድር ለመግባባት ለመርዳት ተመሰረቱን ጉተራዎችን አሉ። ለጌታ ጉተራንም ጾም ቁርባንን ከፈለነን ያልም አጵቆጶስን እርዳታ የሚያስፈልጋቸው ለመርዳት እንዲችል ነገሮችን ችሎታላ መለመስጠት ይችላልን። አለም በመፈጠልም በቀረመ የብጉ ድርገት መስጠራ መመሪ አልቀረም። ምክንያቱም ለመልኮትን ተነሱ ተገለጸ ይሁነት ናቸው። የቤተ ክርስቲያን አባላትና የቤተሰቦች ራሳቸው ለመግለጽ የሚችሉትን ያህል ሲያድርጋና የሚያስፈልጉን ለማሟላት የሚችሉበት ጊዜ ቤተ ክርስቲያንና ለእርዳታ ተመልቷል። ወዲያውን የሚያስፈልጉን ነገሮችን ወዲ ይሰጣሉ። እናም እርዳታም የሚቀበሉበት ራሳቸው የሚችሉበትን አልማዝ የሚሰራ በራሳቸው መካን ማለት ለራሳቸውና ለቤተሰብ መንፈሳዊ ምድራዊ ነገሮች ለማግኘት የሚችል ማለት ነው። የራሳችን ምክንያቱን ለሚያስደንን ስንችል አዳኝ እንድረዳ ብሎችን ለመርዳትና ለማገልገልን ችሎታ እናደርሳለን። ለሎችን የምንረዳበት ፍቅር የምንፈስበት መሰረት ሲሆን ለነርሱ የምሰጣቸውን አገልግሎትን የወንጌል ስራ ይሆናል። ይህም የወንጌል ታላቅ ሁኔታ ነው። ይህም ንጹህ ሃይማኖት ነው። በተለያየ ቤተ ክርስቲያን አላፊነት ለመንገላገል አጵቆጶስን ሴቶች መርዳት ማህበር መሪያዎችን የሚያሳዩትን ፍቅርና አሳብ ትንነት ስመንቶችን በ1980 እንደ ካሜስ የሴቶች መርዳት ማህበር ፕሬዚዳንት በቺሊ የሚያገለግሉ ጊዜ አገሪቱ በኢኮኖሚ ችግር ላይ ነበር። ከሶስት ዓመት በኋላ ራሳቸው ስለነበሩ በዚህ አስቸጋሪ ጊዜ የሴቶች መርዳት ማህበር ፕሬዚዳንት ታማኝ የቤቱ ለቤት ጉባኤ ጥሩ በማድረግ እንዴት ችግርና የነበረው ተመካይ ነበር። ጆዋን ወዲህ ተዘጋጅቶ ወደ ችግርም በጆዋን ተሳድሷል በሚለው ምሳሌ 31 አያ ውስጥ ያለውን ቅዱስ ማይብር አሳይ ነበረ። ብዩን ብዙ ያልነበረ ሴቶች በነርሱ ጊዜ በላይ እርዳታ የፈለጉ ብዙ የሚያስቡን እርሱ ነበር። በሉክን 1:3-4 ውስጥ ጌታ ያለው በዚህ ምክንያት ገለጸ አለኝ። ይሁነት አልኳል አቸዋለሁ ይህን ደሃ መብላትን ሁሉ እልቅ አልሰጠኝም። የዚህ ሁሉ የተረፈው ወደ እግዚአብሔር መግዛትን ተዋሏል። ደሃ ምግንን ቁዱሃችን የነበራቸውን እርዳታ ሁሉ ተሰጥቶ አለ። ከጥቂት ዓመት በፊትን ታማኝን አባላቶችን የካናውን ኢኮኖሚ ችግር ብሉ በመጣትን አርጀንቲና የተሰጠው እርዳታ ነበረ። ፕሬዚዳንት መክባብ ይህም አንዳንድ ንግሮችን መተክለ ነበር። ይህኑ እንደገና በዲሞክራሲ ሪፐብሊክ አንቶኒ መደጋስካርና ዚምባብዌ ውስጥ ይችሉ ነበር። ሁሉትም ቦታ የሚያገኙትም ወረዳ አባላትን በተለይም የሴቶች መርዳት ማይበርን ቤቶች ምክንያቱም ለመገጸብ ግለሰቡ የተሰባሰበ መተናከር እና እርዳታ መፈለጉን ለመርዳት ቀጥሏል። ይህኑ አንድ አመትን እና ጭንቀት የሚገኙበትን ውስጥን ታማኝን ወደ ወንድ ገብቶና ሰላምን አረፈት እና ደስታ ለማምጣት መቻላቸው የሚያስደንቁ ነው። ወርዳ ወይንም ቅርንጫፍን የተም ቢሆንም ወይንም ደኑ ጥልቅም ይህን ትንሽ ያንዳንዱ አባል ድል አለው። በየቀኑ እርዳታ እና በዚህ ጊዜ ውስጥ በአንድ ቦታ ላይ ድርስ ነበረ። ካርላ ላይ ሁለት ልጆች ናት ናቸው። ባለቤታቸው ብረን ለረዥም ጊዜ የሚሰራ ነው። ሁለት ሴቱ ልጆችን እንደተወለደ የነበራቸውን ይህን አጋጣሚ ተካፈል። በወርዴን ሴቶችን መርዳትን የማይበርን አመራር አንድ ሁለት አማካሪ አገልግሎት ከተረም ከአንድ በኋላ የተመለቀቀው ስሜትን መጣብኝ። የሁለት ዓመትን ናገና የተወለደ ልጅ እናትም የስሜትን ኃላፊነት ለማሟላት በተመቅበት ጊዜ አንዲት ለወርዳ ሴቶችን ኃላፊ ለመሆን አልቻልኩም። በዚህ ነገሮች ላይ ያስቀኙ ያሉ የሁለት ዓመት ዕድሜ አላት ልጆችን ተማኝ እርሱ ለመርዳትና አጽናት ለመከባከብ አንዲት እንደምችል አላቅም ነበረ። እዚህ ጊዜ የሴቶች አባላትን ጉብኝ የነበሩት እስን ውስድን ሰጠብቀኝ ራሳቸው ልጆችን እንዲያገለግሉና እንዴት ለመርዳት እንደምችል አውቀ ነበር። ወደ ሱቅ መሄድን ለመገንዘብ ስትሄድ ምን ማድረግ እንደሚያስፈልግ ችግር ነገረችኝ። በኋላም ባለቤቱ ወዲያውኑ መጥቶ እንድረዳኝ ከክብሩ ጣቢያ እንደምጣ ሴቶች መጠየቀኝ። የሰማይ አባትና እፍቅረናል ልዩ ጉዳያችንን ችሎታና ያውቃል። በስሎታ በኢየሱስን እርዳታ ለማግኘት ብን እርዳታ ሲያስፈልግ የሚያሟላ በሌላ ሰው ነው። ጌታን አንዱ ርስ በራሳችን ፍቅር ብኖራቸውን ቅድም መስመሩን እንደሆናቸውን ሰዎችን ሁሉ በዚህ ያውቃሉ። ክርስቶስ ንጹህ ፍቅር የሚያገልጸውን በግልግሎት ነው። ሌሎችን በመርዳትና በራሳችን መረዳዳት የሚቀደስ አጋጣሚ የሚቀበልበት ከፍ ማድረግና የሚሰጠው ትነትም የሚያደርገን ነው። ኢየሱስ ክርስቶስ ይነትን ደቅ መዝሙር እንደሚሆኑ ይረዳል። የበግ ረገትን ለማየት የሚወንገል ዘላለምን መሰረታዊ ማይመር ስራ ነው። ይህም ጌታ መንገድ በእውነት የሚሰጠው ነው። ያንዳንዳችን ሌሎችን መከባበር ጌታ ኢየሱስ ጉታር ለመሆን ያን ፍላጎት ያደሳል። ጌታ ያንዳንዳችን መሰረትን ለግልጽና ረርሃይ ስሜት እንደሚከሩ ያገልጸናል። ብዙ ጊዜ ድልን የሌላቸው የተጨነቁና የሚያስቀዩ ለመርዳት በዚህም ፍላጎት እንደሚሆኑ የምንነታቸው እናጠናክር። እና ልባችን ምስጋናና ፍቅር የሞላ ዘንድ ያለን ፍላጎትና ችሎታ ለሚያሳድግ ያምናል። ያንዳንዳችን የትዕዛዝ መንገልና ብርሃን በማክበር እንድስምረዳ ጌታ ይበክር። በኢየሱስ ክርስቶስም ክርስቶስም አሜን።
I express gratitude for the inspiration that attended the selection of the hymn that will follow my remarks.
ለዚህ ለተደረገው ሁሉ ግን አመሰግናለሁ። ለዚህም ሐሳብ ይገባኛል። ወንድሞችና እህቶች ብዙዎቻችን ከብርሃን ጋር ያለን ልምድ ተስተዋውሶ ጋብዛቸዋለሁ። አንደኛው ልምድ የተፈጠረው ጨለማ ክፍል ገብተን መብራት ስናበራ ነው። ብርሃኑ በቅጽበት ክፍል የሞላውን ጨለማ እንዴት እንዳጠፋ አስተዋውሶ መጀመሪያ ማየት የማይቻለውን ግልጽ ይሆናል። ይህም ልምድ ሊታወቅ የቻለ በብርሃን ነው። ይህም በብርሃን አንጸባርቅነት ይሆናል። ሁለተኛው ልምድ ሌሊት ወደ ጠዋት ሲቀየር ማየታችን ነው። በአድማስ እየጨመረ የሚሄደውን የብርሃን ማየት የማይቻለውን ታስታውሳላችሁ። በጨለማ ክፍል ማብራትን መብራት ተቃራኒ ከፀሐይ የሚመጣውን ብርሃን ወዲያው በድንገት አያበራም። ግን ቀስ በቀስ ብርሃኑ እየጋለ ሲሄድ የሌሊት ጨለማ በጠዋት ብርሃን ይተካል። በመጨረሻም ፀሐይ ይጠልቃል። ግን የፀሐይ መታየት ማስረጃ ፀሐይ በአድማስ ላይ ከመታየቱ በፊት እንደሆነ ነው። ይህም ልምድ የሚታወቀው የፀሐይ ቀስ በቀስ መታየት ነው። ከነኚህ ሁለት ተራ የብርሃን ልምድ የመንፈስ ራእይን የበለጠ መማር እንችላለን። በመንፈስ ቅዱስ ራእይ ትኩረት ስናደርግ ቅዱስ እንድናሳይ እና እንድንመራ ጸሎቴ ነው። ራእይ ከእግዚአብሔር ምድር ላሉት ልጆቹ ጋር የምነጋገርበት ነው። እናም ከዚሁ የሚመጣው በረከቶች የመንፈስ ቅዱስ ቋሚነት ባልደረባ ስጦታ ነው። ነቢይ ጆሴፍ ስሚዝ አስተማሩ፣ መንፈስ ቅዱስ ገላጭ ነው። ማንም ሰው ራእይን ሳይቀበል መንፈስ ቅዱስን ሊቀበል አይችልም። የመንፈስ ቅዱስ ራእይ አግባብ ባለው የክህነት ባለሥልጣን ለሁሉም ሰው ሊገኝ ይችላል። የማዳን ሥርዓት ለኃጢአት በማጥለቅ ጥምቀት እና እጅ ራስ ላይ በማድረግ መንፈስ ቅዱስን መስጠትና የሚቀበለውም ሰው በእምነት መንፈስ ቅዱስን ይቀበላል። ይህ በረከቶች በቤተ ክርስቲያን ለሚመሩት ብቻ የተወሰነ ሳይሆን በማንኛውም ወንድ ሴትና የማወቅ ዕድሜ ለደረሱ ልጆች ሕይወት በመሥራት ቅዱስ ቃል ክዳን እንዲገቡ ያደርጋል። የልብ ፍላጎትና ብቃት የመንፈስ ራእይን ወደ ሕይወታችን ይጋብዛል። ጆሴፍ ስሚዝና ኦሊቨር ካውድሪ መጽሐፍ ሞርሞን በመተርጎም ጊዜ በመንፈስ ራእይ ጠቃሚ ልምድ አግኝተዋል። እነኚህ ወንድሞች በእምነት በታማኝነት በልብ እንዲቀበሉ በማመን ከጠየቁ ሥራቸውን ለመጨረስ ማንኛውም አስፈላጊ የሆነውን ዕውቀት መቀበል እንደሚችሉ ተምረዋል። ከብዙ ጊዜ በኋላ የመንፈስ ራእይ በመንፈስ ቅዱስ ኃይል በልባችንና አእምሮአችን በሚመጣው ስሜትና ሐሳብ መረዳት ይቻላል። ጌታም መራቸው። አሁንም እነሆ ይህ የመንፈስ ራእይ ነው። እነሆ
apply unto it in relation to the spirit of revelation In the scriptures, the influence of the Holy
Ghost. በመጽሐፍ ቅዱስ የመንፈስ ቅዱስ ተሰሚነት አንዳንዴ ለስላሳ ድምጽ እንደሆነ ተገልጻለች። ለስላሳ እና ፍጹም የሆነ ድምጽ ነው። ምክንያቱም መንፈስ በርጋታ ስለምት ነገር ተገቢ ያልሆነ ዜና ወሲባዊ ጎጂ ነገርና ሱሰኝነት የሚያስስ ጸባይን ለመረዳት ቀላል ስለሚሆን መተው አለብን። እነኚህን የጥላት መሳሪያዎች ድካምን በማምጣት ስለምችሉ በመጨረሻም ኃይላችን በማጥፋት በመንፈስ ቅዱስ ኃይል ከእግዚአብሔር የመጣውን መልእክት እንዳናስታውስ ያደርጋል። እያንዳንዳችን እንዴት የሰይጣንን ማባባያ መቃወም እንዳለብን በምርና በጸሎት ማሰብ አለብን። እናም በግላዊነትና ቤተሰብ የመንፈስ ራእይን በጻድቅ መከተል አለብን። ራእይም መጣው በተለያየ መንገድ ነው። ለምሳሌ በህልም፣ በውሂት ሐሳብ፣ በሰማይ መላእክት ጋር ንግግር እና የሚያነሳሳ መንፈስ ያቀፈ ነው። አንዳንድ ራእዮች ወዲያው መቀበል ይቻላል። አንዳንዶቹ ቀስ በቀስ ይመጣሉ። ስለ ብርሃን የገለጽኩት ሁለት ልምዶች ይህን መሠረታዊ ራእይ ምሳሌ እንድንረዳ ያደርገናል። በጨለማ ክፍል ውስጥ ማብራት ከእግዚአብሔር በፍጥነት መልእክት እንደመቀበል ማለት ነው። ብዙዎቻችን ከልብ ጸሎት መልስ ስመጣልን የዚህ አይነት ምሳሌ ልምድን አግኝተናል። ወይም በእግዚአብሔር ሰዓትና ወቅት አስፈላጊውን ጥበቃና ምሪት ቀርቦልናል። የዚህ አይነት መግለጫዎች በመጽሐፍ ቅዱስ፣ በቤተ ክርስቲያን ታሪክና በኑሯችን መረጃ ይገኛል። እንዲያውም ይህ ኃይል ተአምርን ይፈጥራል። የሆነ የዚህ አይነት ራእይ ምሳሌ የበለጠ የተለመደ ሳይሆን ያልተለመደ ነው። ከምታየው ፀሐይ የብርሃን ቀስ በቀስ መጨመር ከእግዚአብሔር በስርዓት ላይ ስርዓት በትእዛዝ ላይ ትእዛዝ እንደመቀበል ነው። አልፎ አልፎ ራእይ የሚመጣው ከጊዜ በኋላ ትንሽ እድገት ነው። ይህም የሚሰጠን እንደ ፍላጎታችን ብቃታችን እና ዝግጅታችን ነው። ከሰማይ አባት ጋር ያለው የዚህ አይነት ግንኙነት ቀስ በቀስ ነፍሳችን ላይ በርጋታ የሚወርደው ከሰማይ እንደሚወርድ ርግም ነው። የዚህ አይነት ራእይ ምሳሌ በተለይም የበለጠ የተለመደ ነው። ነፊ ከሌብን ወርቃማ ሰሌዳ ከመቀበሉ በፊት ብዙ የተለያየ አቀራረብ ልምድ እንደነበረ ታይተዋል። በመጨረሻውም ማድረግ የሚገባውን ሳያውቅ በኢየሩሳሌም መንፈስ ተመርቷል። መርከምን ለመገንባት በአንዴ መማር ሳይሆን ጌታ ቀስ በቀስ ምን ማድረግ እንዳለበት ስላሳየው ነው። ሁለቱም የቤተ ክርስቲያን ታሪክና የግል ኑሯችን በትእዛዝ በስርዓት ላይ ስርዓት ራእይን የመቀበል በጌታ ምሳሌ ንድፍ የተሞላ ነው። ለምሳሌ ዳግመኛ የተመሠረተው ወንጌል መሠረታዊ እውነታ በአንዴ በቅዱስ ጥሻ ለነቢይ ጆሴፍ ስሚዝ አልተሰጠውም። ይህ ሊገመት የማይችል ዋጋ ሁኔታዎች አስፈላጊ ሲሆኑ እና ትክክለኛ በሆነ ወቅት ተገልጸዋል። ፕሬዚዳንት ጆሴፍ ኤፍ ስሚዝ የዚህ አይነት ራእይ ንድፍ እንዴት በኑሮ እንደተፈጠረ አስረድተዋል። በልጅነቴ ምስክርነትን ለማግኘት ጌታ አስደናቂውን ነገር እንዳሳየኝ እጠይቅ ነበር። ግን ጌታ አስደናቂውን ነገር ከማሳየት በስርዓት ላይ ስርዓት እውነትን ከራስ እስከ እግር ፍራቻና ጥንቃሬን እስከምለቀኝ አሳይቶኛል። ይህንን ለማድረግ መላእክት ከሰማይ መልአክ የለበትም ወይም በመላእክት አለቃ ድምፅ እንድናገር አላደረገም። በነዋሪው እግዚአብሔር ለስላሳ መንፈስ ድምፅ ያለኝን ምስክርነት ሰጥቶኛል። በዚህም ስርዓትና ኃይል ለሰው ልጆች ሁሉ ከነሱ ጋር የሚሆነውን የእውነት ዕውቀትን እና እግዚአብሔርን እንዲያውቁ እውነትን እንዲያውቁ እና ክርስቶስ የአባቱን ፍቃድ እንደፈጸመ እሱንም እንዲያደርጉ ሰጣቸው እና ማንኛውም አስደናቂ ነገር ይህን እንድሳካ ማድረግ አይችልም። እኛ እንደ ቤተክርስቲያን አባልነታችን በአስደናቂ ነገር እና አስደሳች መንፈሳዊ አገላለጽ ላይ የበለጠ ትኩረትን እናደርጋለን። ስለምናደርግ መንፈስ ቅዱስ እንዴት ሥራውን እንደሚያከናውን ምስጋና ሳናቀርብ እንቀራለን። ትንሽ የመቀበል ቀላል የሆነ መንገድ እና የመንፈስን ጌት ግንዛቤ ማግኘት ከጊዜ በኋላ በመምጣት የሚፈልገውን አቅጣጫ እየሰጠን ከመስመሩ አልፎ እንድናይ ያደርገናል። የግል ምስክርነታቸውን ጥንካሬ ከሚጠራጠሩትና መንፈሳዊ ኃይላቸውን ዝቅ አድርጎ ከሚያዩት ግለሰቦች ጋር ተናግሬያለሁ። ስለዚህም ምክንያት አልፎ አልፎ አስደናቂ ወይም ጠንካራ ግንዛቤ ስላገኙ ነው። ምናልባትም የዮሴፍ ስሚዝን በቅዱስ ጥሻ ልምድ፣ የጳውሎስ በደማስቆ መንገድ እና የወጣት አልማ ስናስብ ትክክለኛ ነገር እንዳልሆነ እናምናለን። ወይም የዚህ አይነት ተመሳሳይ ልምድ ካላገኘን የጎደለን ነገር እንዳለ እናስባለን። የዚህ አይነት ተመሳሳይ ካጋጠማችሁ ወንድሞች የተለመደ መሆኑን እወቁ። በጌታና እምነትና ታዛኝነት ወደፊት ተራመዱ። ይህንን ካደረጋችሁ የተሳሳተ አትሆኑም። ፕሬዚዳንት ጆሴፍ ኤፍ ስሚዝ መከሩ፣ የኋለኛው ቀን ቅዱሳኖች በተአምር በምልክት እና ራእይ ተማምኖ በቤተ ክርስቲያን የሚያወላውሉትን አሳዩኝ። በእግዚአብሔር ፊት በጥሩ ያልቆሙትንና በሚያንሸራትት መንገድ የሚጓዙትን አባሎች አሳያቸዋለሁ። እውነት የሚገልጥልን በሚያስደንቅ ሁኔታ ሳይሆን በትሕትናና በእግዚአብሔር ሕግና ትእዛዝ በታማኝነት በመታዘዝ ነው። ሌላኛው ስለ ብርሃን ተጨማሪ እውነታ ልምድ፣ በሥርዓት ላይ ሥርዓት፣ በትእዛዝ ላይ ትእዛዝ የራእይን ሐረግ እንደምንማር ይረዳናል። አንዳንዴ በዳመናና ጭጋግ ጠዋት ፀሐይ ይወጣል፣ ምክንያቱም የጠቆረ ሁኔታ ብርሃንን መገንዘብ የበለጠ አስቸጋሪ ነው። እናም በአድማስ ላይ አቅጣጫውን መለየት አይቻልም። ግን በዚሁ አይነት ጠዋት አዲስ ቀን መሆኑን ለማወቅና ሥራችን ለመፈጸም በቂ የሆነ ብርሃን አለን። በዚሁ ተመሳሳይ ብዙውን ጊዜ የተወሰነ ሰዓቱን ሳናውቅ ራእይ እንቀበላለን። ጠቃሚ የሆነ የቤተ ክርስቲያን ታሪክ ይህን ደንብ ያስረዳል። በጸደይ 1829 ኦሊቨር ካውድሪ በፓልማይራ ኒውዮርክ አስተማሪ ነበር። ስለ ጆሴፍ ስሚዝ እና መጽሐፍ ሞርሞን ትርጉም እንደ ተረዳ ወጣት ነቢይን ለመርዳት ተሰማው። በዚሁም ወደ ሃርሞኒ ፐንስልቬንያ በመሄድ የጆሴፍ ጸሐፊ ሆነ። የእሱ በወቅቱ መምጣትና እርዳታ ማድረግ ለመጽሐፍ ሞርሞን ዝግጅት ዋነኛ ሆነ። ኦሊቨር ለምሪት አልፎ አልፎ በጸለይበት ጊዜ ምሪትን ከጌታ መንፈስ እንደተቀበለ አዳኝ ገልጾለታል። ይህ ባይሆን ኖሮ አሁን ያለህበት ቦታ ባልመጣህ ነበር ብሎ ጌታ ገለጸለት። እነሆ እንዳልጠየቅከኝ ታውቃለህ፣ እናም እኔ አእምሮህን አበራሁ። እናም አሁን ይህንን ነገር የምነግርህ በመንፈስ እውነት ግልጽ ስላልሆንክ ነው አለው። ኦሊቨር በነቢይ ጆሴፍ ስሚዝ አማካኝነት ራእይ ተቀብለዋል። ጆሴፍም ቀደም ሲል እንደ ተቀበለ ነገረው። ኦሊቨር ግን እንዴትና መቼ ከእግዚአብሔር መመሪያን እንደ ተቀበለ ስላላስታወሰ ስለ መንፈስ መርዳቱን እንዲጨምር ይህን መመሪያ አስፈለገው። በዚህም መሠረት ኦሊቨር በዳመናው ጠዋት ፀሐይ እንደ ወጣ በብርሃን ይጓዝ ነበር። በሕይወታችን በሚያጋጥሙን ችግሮችና እርግጠኝነት አለመሆን የተቻለንን እንድንሠራና በእሱ እምነት እንድኖረን እግዚአብሔር ይተብቅብናል ለራሳቸው በማድረግ በርሱ ያምናሉ መላእክት ወይም የሰማይ ድምጽ ላንሰማን ይችላልን ወይም የሚያስቀርም መንፈሳዊ ነትን አልተቀበልንም ግን አልፎ አልፎ ካለምን ማረጋጋጫ በእግዚአብሔር ፍቃድ በጸሎትና ምኞት ወደፊት እንጓዛለን ግን ቃል ክዳናችን በማክበርና ተዛዝን በመጠበቅ የተሻለ ለመሆን የበለጠ ያለማቋረጥ ደግን ከእግዚአብሔር እርምጃዎች እንድመራን በእርግጠኝነት እንማራለን እንራመዳለን እግዚአብሔር ንግግራችን ስለሚያነሳሳ በማረጋጋጫነት መናገር እንችላለን ይህ መጽሐፍ ቅዱስ ትርጉምን በከፊል ያረጋገጠበት ነው ከዚህም በኋላ በእግዚአብሔር ፊት እርግጠኝነት እየተነከረ ይሄዳል አግባብ ባለው ሁኔታ መንፈስን በመፈለግ ከተሻላችሁ በጌታ ብርሃን እንደምትጓዙ ቃል ገባለሁ አንዳንዴ የራእይ መንፈስ ወዲያው ይሰራል ሌላ ጊዜ በዝግታ ስለምሰራ ልታስታውሱ እንኳ አትችሉ ነገር ግን በማንኛውም ሐረግ ይህን በረከት መቀበል የሚያቀርበውን ብርሃን ነፍሳችሁን በማስፋት የበለጠ እንድትረዱ ያደርጋል እናም እናንተና ቤተሰባችሁ በጥበቃ ይመራችኋል አባትና ልጅ ሕያው መሆናቸውን በሐዋርያነቴ እመሰክራለሁ የራእይ መንፈስ እውን መሆኑን ነው እውን ነው በግል ኑሮአችንና በኋለኛው ቀን ቅዱሳን ኢየሱስ ክርስቶስ ቤተ ክርስቲያን እየሠራ ነው ስለዚህም እውነታ በተቀደሰ ስሙ ኢየሱስ ክርስቶስ ስም እመሰክራለሁ አሜን
We are especially grateful. For the Tabernacle Choir.
The Tabernacle Zammariwoch. Mariwoch na organ tchawachoch. ዛሬ ጠዋት ላዘጋጁልን ቆንጆ ሙዚቃ እናመሰግናለን። የመጨረሻ ተናጋሪያችን የተወደዱ ነብያችን ፕሬዚዳንት ቶማስ ኤስ ሞንሰን ይሆናሉ። የመዝጊያ ጸሎትም ስፒሪት ኦፍ ጎድ የሚለው ይሆናል። የመዝጊያ ጸሎትም በሰባኛው ሽማግሌ ታድ አር ካልስተር ይሆናል። አሁን ፕሬዚዳንት ሞንሰን
My beloved brothers and sisters,
wodondomochena hetoche la yandandachu fikrena salamaye setachuallo nam sanagagrachu yesemay abatochin hasaben indimerana qalatin indiyanasasa tsalleyallo behet already na episcopos pertensla petekristiana abagodirget selesemano ጥሩ መልእክቶች አንዳንድ ነገሮች በማለት ንግግሬን ጀምራለሁ። በዚህ ዓመት እንደተመለከተው ይህ ዓመት የብዙዎችን ሕይወት የባረከውን የተነሳሳ ፕሮግራም 75ኛ ዓመት ነው። ይህን ጥረት የጀመሩትን ራህና አስቀድሞ የማየት ችሎታ ያላቸው ሰዎች ለማወቅ እድል ነበረኝ። እህት ኦልሬድና ኤጲስቆጶስ ፐርተን እንዳሉት የወርድ ኤጲስቆጶሱ በወርዱ ግድብ ውስጥ የሚኖሩትን እርዳታ የሚያስፈልጋቸውን የመንከባከብ ኃላፊነት አለው። 1,080 አባላትና በመካከላቸው 84 ባለሙትባቸው በነበሩበት በሶልት ሌክ ወርድ ውስጥ ላይ እንደ ወጣት ኤጲስቆጶስ የማገለግል እድል ነበረኝ። ለቤተክርስቲያኗ የበጎ ድርጊት ፕሮግራምና ለሴቶች መረዳጃ ማህበር እና ለክህነት ስልጣን ቡድኖች እንዴት ምስጋና ነበረኝ። የኋለኛው ቀን ቅዱሳን የኢየሱስ ክርስቶስ ቤተ ክርስቲያን የበጎ ድርጊት ፕሮግራም በሁሉም ቻይ እግዚአብሔር የተነሳሳ እንደሆነ አውጃለሁ። አሁን ወንድሞቼና እህቶቼ፣ ይህ ዓመት እንደ ቤተ ክርስቲያኗ ፕሬዚደንት ከተመደብኩኝ 3 ዓመት ሆኖኛል። ብዙ ሥራ ያለበት፣ ብዙ ፈተና የተሞላበት ግን ከመቆጠር በላይ ያሉ በረከቶች የነበሩበት ነበር። በእነዚህ በረከቶች መካከል ቤተ መቅደሶችን ለመምራቅ የነበረኝ እድል አስደሳችና ቅዱስ የነበሩ ናቸው። እናም ዛሬ ቤተ መቅደስን በሚመለከት እናንተን ለማነጋገር እፈልጋለሁ። በ1902 ዓመተ ምህረት የጥቅምት ጉባኤ የቤተ ክርስቲያኗ ፕሬዚደንት ጆሴፍ ኤፍ ስሚዝ አንድ ቀን እኛ ለብዙ ጥቅም በሚያስፈልግበት በተለያዩ የዓለም ክፍሎች ቤተ መቅደሶችን ለመገንባት እንድንችል ተስፋ እንዳላቸው ተናግረው ነበር። ቤተ ክርስቲያኗ ከተመሠረተች 150 ዓመት በኋላ ከ1830 እስከ 1980 ዓመተ ምህረት ከክርትላንድ ኦሃዮ እና ከናቮ ኢለኖይ ቤተ መቅደሶች በተጨማሪ 21 ቤተ መቅደሶች ተገንብተው ነበር። ያንን ከ1990 ከ80 ዓመተ ምህረት እስካለፈ ዓመት መጨረሻ ከሚደርሱት ካለፉት 30 ዓመቶች ጋር ሲነጻጸር 115 ቤተ መቅደሶች ተገንብተውና ተቀድሰው ነበር። ትላንትና እንዲታወቁ ከተደረጉ 3 ቤተ መቅደሶች በተጨማሪ 26 ቤተ መቅደሶች እየተገነቡ ወይም ዓላማ ላይ ያሉ ናቸው። ቁጥራቸው እያደገ ይከተላሉ። በ1902 ዓመተ ምህረት ፕሬዚደንት ጆሴፍ ኤፍ ስሚዝ የነበራቸው ዓላማ ተሟልተዋል። ፍላጎታችን ቤተ መቅደስ ለአባላታችን በቀላል የሚገኝ እንዲሆን ማድረግ ነው። አሁን እየተገነቡ ካሉት ቤተ መቅደሶች መካከል አንዱ በመናስ ብራዚል ውስጥ የሚገኝ ነው። ለብዙ ዓመቶች በፊት 100 አባላት ከመናስ ወደ ቅርባቸው ካላለው ከ4023 ኪሎ ሜትር በላይ በመራቅ ወደሚገኘው ወደ ሳፓሎ ብራዚል እንደተጓዙ ሰማው።
those faithful saints
ከነዚህ ታማኝ ቅዱሳን በጀልባ ለአራት ቀናትን ተጓዙ በውሃው የተጓዙበት ከፈጸሙ በኋላ ብዙ የሚበሉት ሳይኖራቸውና ለመተኛት ሳይችሉ ለሶስት ቀን በአውቶባስ ተጓዙ ለሰባት ቀን ከተጓዙ በኋላ የዘላለም ስነ ስርዓቶችን ወደ ተከናወኑበት ወደ ሳን ፓሎ ብራዚል ቤተ መቅደስ ደረሱ የተመለሱበት ጉዞ አስቸጋሪ ነበር ነገር ግን የቤተ መቅደስ ስነ ስርዓትና በረከቶችን ተቀብለዋል ምንም ገንዘብ ባይኖራቸውም እነርሱም በቤተ መቅደስ መንፈስ ለተቀበሉት በረከቶች ምስጋና ተሞልተው ነበር አሁን ከብዙ ዓመት በኋላ በምናስ የሚገኙት አባሎታችን በሪዮ ኔግሮ ወንዝ ዳር የሚገነባውን ቤተ መቅደስ እየተመለከቱ ይደሰታሉ ቤተ መቅደሶች በሚገቡበት የትም ለሚገኙት ለታማኝ አባላቶቻችን ደስታ ያመጣሉ በእግዚአብሔር ቤተ መቅደስ ውስጥ ብቻ የሚገኙትን በረከቶች ለመቀበል የሚያደርጉት መስዋዕቶች መስማት ልቤን ይነካል እናም ለቤተ መቅደስ ያለኝን ምስጋና ስሜት ያሳድሳል የቲሂ እንተራራያ ሙታም እና የአስር ልጆቻቸውን ታሪክ ልንገራችሁ ቤተሰቦቹ በሙሉ በ1960 ዓመተ ምህረት ከቲሂቲ 200 ኪሎ ሜትር ወደ ደቡብ በሚገኘው ደሴት ላይ ባሉት ሚስዮኖች በሚመጡበት ጊዜ ሁሉም ተጠመቁ ወዲያው ወደ ቤተ መቅደስ ውስጥ ለዘላለም ቤተሰብ ለመተሳሰር ፍላጎት ነበራቸው
more than 2500 miles to the southwest
zagize lenesu qirbe nebero beta magdes baroplan bicha medderes imichalebet kenebarebet 4023 kilometer belay yemiqarbe no ya hamilton new zealand beta magdes neber la aeroplan imirubet minim genzeb al neberachom weyim bedesitu lay lesra lemeqater minim edil al neberem ስለዚህ ወንድም ሙታምና ልጃቸው ጀራር ወደ ምዕራብ 4800 ኪሎ ሜትር በሚርቅ በኒው ካሌዶኒያ ማዕደን ከሌላ ልጆቻቸው ጋር ለመስራት ወሰኑ። የቀጠራቸው ለሚሰሩለት ወደ ዕዳ ማዕደኑ የሚጓዙበት ይሰጣቸው ነበር። ነገር ግን ወደ ቤት የሚመለሱበትን ገንዘብ አይሰጣቸውም። ሶስቱ የሙታም ወንዶች በማዕደን በመቆፈርና በመሸከም ለአራት ዓመት ሰሩ። ወንድም ሙታም ልጆቹን ትተው ብቻቸውን ለመጎብኘት ቤተሰቦቻቸውን ለመግኘት በዓመት አንዴ ወደ ቤት ይመለሱ ነበር። ከአራት ከባድ ሥራ በኋላ ወንድም ሙታምና ልጆቻቸው ቤተሰቦቻቸውን ወደ ኒውዚላንድ ለመውሰድ የሚበቃ ገንዘብ አጠራቀሙ። ከአንድ ሴት ልጅ በስተቀር ቤተሰቡ በሙሉ አብረው ሄዱ። ለጊዜና ለዘላለም ተሳሰሩ። ይህም አስደሳችና አስደናቂ አጋጣሚ ነበረ። ወንድም ሙታም ከቤተ መቅደስ ወደ ማዕደኑ በኒው ካሌዶኒያ ተመለሱ። እዚያም ከእነርሱ ጋር ወደ ቤተ መቅደስ ለመሄድ ላልቻለችው ላገባቸው ሴት ልጃቸውና ለልጇ እና ለባሏ መጓዝ ገንዘብ ለማጠራቀም ለሁለት ዓመት ሰሩ። በኋላም ወንድምና እህት ሙታም በቤተ መቅደስ ለማገልገል ፈልገው ነበር። በዚያም ጊዜ የቲሂቲ ቤተ መቅደስ ተገንብቶ ተቀድሶ ነበር። ሁለት ጊዜም በሚስዮን አገለገሉ። ወንድሞችና እህቶቼ ቤተ መቅደሶች በድንጋይና ሲሜንቶ በላይ ናቸው። እምነት ባላቸውና በሚጾሙ የተሞሉ ናቸው። የተገነቡት በፈተናና በመስክር ነው። በመስዋዕትና በአገልግሎት የተቀደሱ ናቸው። በዚህ ዘመን ፍጻሜ መጀመሪያ የተገነባ ቤተ መቅደስ በካትላንታ በካርትላንድ ኦሃዮ ውስጥ ነበር። በዚያ ጊዜ ቅዱሳን ደሃ ነበሩ፣ ግን ጌታ ቤተ መቅደስ እንዲገነባ አዘዛቸው። ስለዚህ ገነቡት። ሽማግሌ ሄበር ሲ ኪምቦል ስለዚህ አጋጣሚ እንደጻፉት ይህንን ለማከናወን የደረሰብን ደህንነት፣ ፈተናና ጭንቀት ጌታ ብቻ ነበር የሚያውቀው። ከዚያም ጭንቀት ከተፈጸመ በኋላ ቅዱሳን ከኦሃዮ እንዲወጡና ውድ ቤተ መቅደሳቸው እንዲተዉ ተገደዱ። በኋላም በሚሲሲፒ ወንዝ ዳርቻ በኢሊኖይ ለጊዜ ቢሆን መሸሸጊያ አገኙ። የሰፈሩበትን ናቡ ብለው ጠሯት። እናም እንደገና ያላቸውን ሁሉ ለመስጠትና በእምነት ሌላ ቤተ መቅደስ ለአምላካቸው ገነቡ። መሰደድ እንደገና ተጀመረ። ነገር ግን የናቡ ቤተ መቅደስ ገና ከመጨረሱ ከቤታቸው እንደገና ተሳደው ማንም ወዳልፈለገው በረሃ መሸሸጊያ ፈለጉ። ዛሬ መሰብሰቢያ አዳራሽ ውስጥ ካለው ወደ ደቡብ የሚገኘው የሶል ሌክ ቤተ መቅደስ በአርባ ዓመት ለመገንባት ትግልና መሥዋዕት እንደገና ተጀመረ። በቤተ መቅደስ መገንባት እና በቤተ መቅደስ መሳተፍ የመሥዋዕት ደረጃን ይጠይቃል። በእግዚአብሔር ቤተ መቅደስ ውስጥ የሚገኙትን በረከቶች ለራሳቸውና ለቤተሰቦቻቸውን ለማግኘት የሚሰሩና የሚታገሉ ቁጥር ታላቅ ነው። የቤተ መቅደስን በረከቶች ለማግኘት ለምን ብዙ ያላቸውን ሁሉ ለመስጠት ፈቃደኛ ናቸው? ከቤተ መቅደስ የሚገኙትን ዘላለማዊ በረከቶች የሚያውቁት እነዚያ በረከቶች ለመቀበል ምን መሥዋዕት ታላቅ እንዳልሆነ ምንም ዋጋ ከባድ እንዳልሆነ ምንም ትግል አስቸጋሪ እንዳልሆነ ያውቃሉ። መጓዝ የሚያስፈልገው ረጅም ጉዞም መሸነፍ የሚያስፈልገ መሰናከያዎች ወይም መጽናናት የማይቻሉ ብዙ ስቃዮች የሉም። በቤተ መቅደስ የምንገባቸው ቃል ኪዳን እና ለእግዚአብሔር ትእዛዝ ታዛዥ በመሆን ብቻ በዚህና በዘላለም በእውነት ደስተኛ ለመሆን እንደምንችል ይገባቸዋል። ከሰማይም በኃይልና በበረከት እንገባን ይገባናል። ዛሬ ብዙዎቻችን በቤተ መቅደስ ለመሳተፍ ብዙ ጅክር የለብንም። 80% የሚሆኑ የቤተ ክርስቲያኑ አባላት ከቤተ መቅደስ ከ300 ኪሎ ሜትር በማይርቅ ቦታ ነው የሚኖሩት እና ለብዙዎቻችን ይህ ርቀት በጣም ያነሰ ነው። ለራሳችሁ ወደ ቤተ መቅደስ ከሄዳችሁና በቤተ መቅደስ ቀርባችሁ የምትኖሩ ከሆናችሁ መሥዋዕት የምታደርጉት ቢኖር ጊዜያችሁን መድባችሁ በየጊዜው በቤተ መቅደስ ተሳታፊ መሆናችሁ ነው። ከቤተ መቅደሳችሁ ውስጥ ከመጋረጃ አልፈው ለሚጠብቁት ወኪል በመሆን መደረግ በሚሆኑ የሚገባቸውን ብዙ ነገሮች አሉ። ስለ ራሱ ሥራ ስለ ራሳቸው ለማድረግ የማይችሉን ለማከናወን እንደቻለን እናውቃለን። ፕሬዚደንት ጆሴፍ ስሚስ እንዳሉት ስለ እነርሱ ጥቅም በምንጠርበት የታሰሩበት ሰንሰለት ይወድቅላቸዋል። እናም ብርሃን እንዲበራባቸውና በዚህ በልጆቻቸው የተሰራላቸውን ሥራ በመንፈስ ዓለም ይሰሙናል። እነዚህ ኃላፊነቶች ለማከናወን ይደሰቱ ዘንድ የከበባቸው ጨለማ ይጠፋል ብለዋል። ወንድሞቼና እህቶቼ፣ ሥራው የእኛ ነው። በቤተሰቤ ውስጥ ካጋጠሙን ቅዱስና የምናስታውሳቸው ጊዜዎች ቢኖሩ በቤተ መቅደስ ውስጥ አብረን ለሞቱት ቅድመ አያቶቻችን ያከናወናቸው የመተሳሰር ሥርዓቶች ናቸው። ወደ ጌታ ቤት እስከገባችሁና የሚጠበቅባችሁን በረከቶች እስከምትቀበሉ ድረስ ቤተ ክርስቲያን የምታቀርቡላቸው በሙሉ አልተቀበላችሁም።
perhaps by forsaking long-held habits which disqualify you.
ወደ ቤተ መቅደስ ለመሄድ ብቁ ከመሆን በላይ የሆነ ምንም ታላቅ ዓላማ የለም። መስዋዕታችሁ ምናልባት ብቁ እንዳትሆንም ያደርጋችሁ የድሮ ጸባይ በመተው የመግቢያ ፈቃድ ለመቀበል የሚያስፈልጋችሁ ሁኔታ በእውነታችሁ ለመኖር እንዲችሉ ሊያደርጋችሁ ይችላል። ምንም ቢሆን ወደ እግዚአብሔር ቤተ መቅደስ ለመግባት ብቁ ሁኑ። ወደ ቤተ መቅደስ መግቢያ ፈቃድ አግኙና ወደ እውነት ንብረት ተመልከቱ። እና እንደዚህም ነውና ወደ ጌታ ቤት እስከገባችሁና በሚተከባችሁ በረከቶች የምትቀበሉ ድረስ ቤተ ክርስቲያኑ የምታቀርብላችሁን በሙሉ አልተቀበላችሁም። አስፈላጊና ታላቅ የሆኑ የቤተ ክርስቲያን አባላት በረከቶች በእግዚአብሔር ቤተ መቅደስ የምትቀበሏቸው በረከቶች ናቸው። አሁን ከሀያ ዓመት በታች የሆናችሁ ወጣት ጓደኞቼ ቤተ መቅደስ ሁልጊዜም ዓላማችሁ ያድርጉት። በበሩ ለመግባትና በዚያም ቅድስና ለዘላለም በረከቶችን ለመካፈል እንዳትችሉ የሚያደርጋችሁን ነገሮች አታደርጉ። ከትምህርት በፊት በጠዋት በዚያ ጥምቀት ለመሳተፍ፣ በጠዋት የምትነሱ ለሙታን ለመጠመቅ በየጊዜው ወደ ቤተ መቅደስ የምትሄዱትን እሞግሳለሁ። ቀኑን ለመጀመር ከዚህ የሚሻል ምንም ነገር ላስብበት አልችልም። ለትንሽ ልጆች ወላጆች የፕሬዚደንት ስፔንሰር ደብሊው ኪምበል ጥበባዊ ምክር ከእናንተ ጋር ልካፈል። እንዲህም አሉ፣ ልጆቻቸው ከሕፃናቶቻቸው ጀምሮ ፎቶውን ተመልክተው የሕይወታቸውን ክፍል እንዲሆን ዘንድ ወላጆች በቤታቸው እያንዳንዱ ክፍል የቤተ መቅደስ ፎቶ ቢኖራቸው እንዴት ጥሩ ይሆናል። ወደ ቤተ መቅደስ ስለመሄድ አስፈላጊ የሆነውን ውሳኔ የሚያደርጉበት ዕድሜ ሲመጣም ውሳኔው ወደፊት እንደ አድርገውበት ይሆናልና። የመጀመሪያ ክፍል ልጆቻችን ይህን ዘምራሉ። ቤተ መቅደስ ማየት እወዳለሁ። በውስጡ አንድ ቀን ገባለሁ። ከአባቴ ጋር ቃል ኪዳን ገባለሁ። ታዛዥ ለመሆንም ቃል ገባለሁ። ስለ ቤተ መቅደስ አስፈላጊነት ልጆቻቸውን እንድታስተምሩ እለምናለሁ። ዓለም ለሕይወት የሚፈትንና አስቸጋሪ ቦታ ነው። ሊያጠፋን በሚጠር ነገሮች ብዙ ጊዜ እንከበባለን። እናንተና እኔ ወደ እግዚአብሔር ቅዱስ ቤት ስንሄድ በውስጡ የምንሰራቸውን ቃል ኪዳን ስናስታውስ እያንዳንዱን ፈተና ለመቋቋምና እያንዳንዱን ፈተና ለማሸነፍ ተጨማሪ ችሎታ ይኖረናል። በዚህ ቅዱስ መሸሸጊያ ሰላም እናገኛለን፣ እንታደሳለን እና እንጠናከራለን። አሁን ወንድሞችና እህቶቼ ከመጨረሻ በፊት አንድ ተጨማሪ ቤተ መቅደስ ልጠቁም። አዲስ ቤተ መቅደሶች በዓለም ውስጥ እየተገነቡ ያሉ ከ2500 ዓመት በፊት የተገነባ ከተማ ውስጥ አንዱ ይሰራል። የምናገረውም በሮም ጣሊያን ውስጥ የሚገነባውን ነው። ቤተ መቅደስ በሙሉ አንድ አይነት ሥራ ያለውና አንድ አይነት በረከቶችና ሥነ ሥርዓቶች የሚገኙበት የእግዚአብሔር ቤት ነው። የሮም ቤተ መቅደስ በዓለም ውስጥ ብዙ ታሪክ ባለበት ቦታ የጥንት ሐዋርያት ጴጥሮስና ጳውሎስ የክርስቶስ ወንጌልን በሰበኩበትና በሰማዕት በሞቱበት ላይ ነው የሚገነባው። ባለፈው ጥቅምት በሮም ሰሜን ምስራቅ በቀጠር ቦታ እንደተሰበሰብን መሪቷን የምትቀደስበት ጸሎት የማቅረብ ዕድል ነበረኝ። የጣሊያን ሰነተር ሉቺዮ ማሎንና የሮም ምክትል ከንቲባን ጉሴፒ ቻዲን አፈሩን ለመቆፈር መጀመሪያ እንዲሆኑ እንድጠይቅ ስሜት ተሰማኝ። እያንዳንዱ ከከተማቸው ቤተ መቅደስ ለመገባት እንድችል ፈቃድ የመስጠት ውሳኔ ካደረጉት መካከል ነበሩ። እነሱ አፈሩን ሲቆፍሩ እንዲሰማቸው ፈለግኩኝ። ቀኑ ዳመና ቢኖረውም የሚሞቅ ነበረ እና የሚዘንብ ቢመስልም እስከዚህም አልዘነበም ነበር። አስተናቂ ዘማሪዎቹ the spirit of god የሚለውን መዝሙር በጣሊያንኛ ሲዘምሩ ሰማይና ምድር ለሁሉም ቻይ እግዚአብሔር በግርማዊ የማመገስና ምስጋና መዝሙር የተገናኙ የሚመስል ነበር። ስሜት በግልጽ ተገልጸው ይታዩ ነበር። በሚተመቱት ቀናት በዚህ ዘላለማዊ ከተማ የሚገኙ ታማኞች የዘላለም ስነ ስርዓቶች በእግዚአብሔር ቤት ይቀበላሉ። በሮሜ ለሚገነባ ቤተ መቅደስና የትንቢዮን ለሚገኘው ቤተ መቅደሶች ለሰማይ አባቴ ምስጋና አቀርባለሁ። እያንዳንዱ ለዓለም እንደ ምልክት የዘላለም አብ እግዚአብሔር ሕያው እንደሆነ እናን ለመባረክ እንደሚፈልግ እናም በርግጥም በሁሉም ትውልዶች ወንድና ሴት ልጆቹን ለመባረክ እንደሚፈልግ እንደ ምስክር ይቆማል። እያንዳንዱ ቤተ መቅደሶቻችን ከመቃብር በኋላ ያለው ሕያው እውነት እንደሆነ እናም በምድር ላይ እንዳለን እውነት ሕያው እርግጠኛ እንደሆነ ምስክራችንን የሚገልጽ ነው። ይህንን እመሰክራለሁ። ውድ ወንድሞቼና እህቶቼ በቤተ መቅደስ ለመሳተፍና በልባችንና በቤታችን የቤተ መቅደስ መንፈስ እንዲኖረን የሚያስፈልገውን ማንኛውንም መስዋዕት እንድናደርግ የዘላለም ሕይወትና ከፍተኛ በሰማይ አባታችን መንግሥት ውስጥ እንድናገኝ የፍጹም መስዋዕት ለእኛ ያደረገውን የጌታ አዳኛችን የኢየሱስ ክርስቶስ ምሳሌን እንከተል።
This is my sincere prayer.
ይህ የልቤ ጸሎት ነው። ይህንንም አቀርበው በአዳኛችን በኢየሱስ ክርስቶስ ስም ነው። አሜን።
Our Father in heaven, how grateful
we are for the
wise and loving counsel that we've received this
day. Lizit baba wi mikir la yetekabelnu na masaknalen.
Profound messages that have
Liliastanaki fikari sra tegelze na masaknalen.
And how grateful we are for this stirring music that has touched our hearts and our souls.
Lizihim muzikam nafsachilen akawum muzikam na masaknalen. ስለግላችንን ኑሮም ለነካው ሁኔታ እናመሰግናለን። ለዚህ ወሰነለው መስዋዕት ለከፈለው ልጅ እናመሰግናለን። ለማንኛውም ሁኔታ እና መለኮታዊ ሆኔ ሁኔታም ወደ ዘላለም ህይወት ይመራናል። እዚ ታላቅ ኡነታን ወስደን ዳሬ ተቀበልነው በማሰላሰል በባለንን ኑሮአችን ሁኔታ በማቀናጀት እንድናደርግ እንጠይቃለን። እዚ ዓለም አዳኝ ለሆነው ኢየሱስ ክርስቶስ ስም አሜን።
This has been a broadcast of the
Sirjit 181st Amatawi Atakalai Yohalanyaw kan Qedison Yesus Kristos Betekristiyan Gubayeno Tanagariyoch ka Atakalai Basultanat nam shumoch yetemeretu sihon na yezi kifel muzika yetezagajo bemormol tabernakel zamariyoch yihonal no Yesirjit yeqerabo inde hizba galglot bonivel maganaya sihon kala fiqad ma bazat መቅዳት ወይም ሌላ ፕሮግራም መጠቀም የተከለከለ ነው።